እንደምናላችሁ እንደምናረፈዳችሁ፣ ሁላችሁንም እንኳን ወደ ሻሎም ዓለም አቀፍ ቴሌኮንፈረንስ በሰላም መጣችሁ ላለው ዛሬ ይሄ የሰንበት ምሽት ሜይ 8 2026 ፕሮግራማችን ነው። የተቀዳሚ የሆነው ዛሬ 32 ነው፣ 72 32 ይሆናል። 72 32 ዛሬ ሰንበት የሚያወያየን ዶክተር አማኑኤል ይሆናል። በቃል ወንድማችን ማሙሽ ከኢትዮጵያ ያገለግለናል። በመዝሙር ደግሞ ነጋሽ በቀለ ከካናዳ ያገለግሉናል። በጸሎት እናታችን ትዬ ድንቅነሽ ታገለግለናለች። ፕሮግራሙን የምመራው መዓዛ ነኝ ከዚህ ከዳላስ ቴክሳስ። ዛሬ የሰንበት ትምህርታችን ሰባተኛውን ሰንበት ትምህርት ነው የምናጠናው። መታሰቢያ ጥቅሱን እናንብብና ጸሎት አድርገን እንጀምራለን። መታሰቢያ ጥቅሱ የሚገኘው መዝሙረ ዳዊት 62 ቁጥር 8 ላይ ነው። መዝሙረ ዳዊት 62 ቁጥር 8 በጌታ ስም አነባዋለሁ። እንደዚህ ይላል፣ የሕዝብ ማህበር ሁላችሁ በእርሱ ታመኑ፣ ልባችሁንም በፊቱ አፍስሱ፣ እግዚአብሔር ረዳታችን ነው። የሕዝብ ማህበር ሁላችሁ በእርሱ ታመኑ፣ ልባችሁንም በፊቱ አፍስሱ፣ እግዚአብሔር ረዳታችን ነው። መዝሙረ ዳዊት 62 ቁጥር 8 እንጸልይ። በሰማይ የምትኖር ቅዱስና መሐሪ አባታችን እጅግ አድርገን እናመሰግናለን። እንደገና በፊት እንድንቀርብ ይህንን ጊዜ ይህን መስመር ስላዘጋጀህልን አባታችን ሆይ ቀኑን ሁሉ ስትባርከን ስለዋልክ ስለሰጠን የእረፍት ቀን እጅግ አድርገን እናመሰግናለን። እያንዳንዳችንንም በየነበርንበት ማህበር ጌታ አባቶ ያንተ ተገኝተ በመንፈስህ በምሕረትህ ስለ ጎበኘህን እጅግ አድርገን እናመሰግናለን። አባታችን ሆይ አሁንም አንተን ለማምለክ ጌታ አባት ሆይ ከቃልህ ለመስማት በፊትህ ደግሞ ጌታ ሆይ በአምልኮ ለመቆየት ይህንን ጊዜ መተን መርጠን መተናልና አንተም ደግሞ በመካከላችን እንደ ተስፋ ቃልህ በመገኘት እንድትባርከን እንድትመራን ጌታ አምላክ ሆይ ልባችንን እንድትነካ እንጸልያለን። በደላችን ኃጢአታችን አብሮነትን የሚከለክል ማናቸውም ነገር ከመካከላችን አርቅልን። ዛሬ ጌታ አባት ሆይ በዚህ ጊዜ ታሞ በአልጋ ላይ ያሉትን የሚያዝኑትን በስቃይ ላይ ያሉትን ወገኖቻችን ሁሉ አንተ አስብልን። የሚያስታመሟቸውንም ጌታ ሆይ አንተ ጉልበታቸውን እንድታበረታ ጸጋ እንድታበዛላቸው እንጸልያለን። ጌታ አምላኮ የፈውሳቸው ቀርቦ ደግሞ ጌታ በምስጋና በፊት እንዲቀርቡ እንድትረዳቸው እንጸልያለን። ዛሬ እጆችን ዘርግተ እያንዳንዳቸውን በሚያማቸው ስፍራ እንድትነካቸው ጸለይም። ፈቃድ ይሁን። በሀዘን ያሉትን ልባቸውን አጽናናለን። በተለያየ ችግር መከራ ውስጥ እያለፉ ያሉትን ወገኖቻችንን ጌታ ሆይ አንተ ይህን መከራ እንድታሳልፍላቸው የሚወዷቸውን ደግሞ ጌታ ሆይ ከጎናቸው እያጡ በሰቀቀን የሚኖሩትን በጦርነት ሜዳ ውስጥ ያሉትን ወገኖቻችን ሁሉ አስብልን። በነገር ሁሉ ፈቃድህን አድርግልን። ዛሬ ቃልህን ይዘው የሚመጡትን ወንድሞቻችንን አንተ ባርካቸው። በመዝሙር በጸሎት የሚያገለግሉትን ሁሉ በመንፈስህ አንተ ቀባቸው። ሁላችንንም ጎብኘን። በደል ኃጢአታችን ይቅር በለን። በጌታ በኢየሱስ ክርስቶስ ስም አሜን አሜን። እሺ ሁላችንም እንደገና እንኳን ደህና መጣችሁ ላለው አሁን መዝሙር እየመረጥን እንዘምራለን። ዘምራለሁ። እሺ ማርዬ።
እሺ ለጌታ ክብር ዘምራለሁ። በድሮው 96 ይመራኛል የሚለውን ለጌታ ክብር ዘምራለሁ። ይመራኛል ይመራኛል፣ በቃሉ ኃይል ያጽናናኛል። በስራዬ በኑሮዬ ምራኝ በእጄ ሆይ ጌታ ሆይ። ይመራኛል ይመራኛል፣ በገዛ እጁ ይመራኛል። ተከታዩ እሆናለሁ በእሱ እስከተመራው። በጨለማ ቦታ ብሄድ በኤደን ገነት ብራመድ በጸጥታ በሞገድ አምላኬ ከኔ አይለይም። ይመራኛል ይመራኛል በገዛ እጁዬ ይመራኛል። ተከታዩ እሆናለሁ በእሱ እስከተመራ ስራዬን እዚህ ከፈጸምኩ በጸጋ ድልን ካገኘው አልፈራም ሞት ቢመጣብኝ ዮርዳኖስን ካሻገርከኝ። ይመራኛል ይመራኛል በገዛ እጁዬ ይመራኛል። ተከታዩ እሆናለሁ በእሱ እስከተመራ።
አሜን አሜን። እግዚአብሔር ባርክሽ። እሺ፣ ሌላ
እኔ ዘምራለሁ።
እሺ፣
መዝሙር 42 ኢየሱስ ይጠራሃል የሚለውን ዘምራለሁ። ኢየሱስ በገርነት ይጠራሃል፣ ዛሬ ውኑ ይጠራሃል። ስለምን እስከሚያበራው ፍቅሩ በጣም ትርቃለ፣ ዛሬ ውኑ ይጠራሃል። ኢየሱስ ይጠራሃል በለዘብታ ይጠራሃል። ኢየሱስ ደካማን እንዲያርፍ ይጠራል፣ ዛሬ ውኑ ይጠራና ሸክምህን አምጣ እንድትባረክ እርሱ ማያባረርህ ዛሬውኑ ይጠራሻል። ኢየሱስ ይጠራል በለዘብታ ይጠራሻል። ኢየሱስ ይጠራሃና ወደ እርሱ ዛሬውኑ ይጠብቃል። ከነ ኃጢአት መጥተህ ተንበርከክ ና እንግዲህ ማዘገይ ዛሬውኑ ይጠራሃል። ኢየሱስ ይጠራል በለዘብታ ይጠራሃል። ኢየሱስ ይጠራል ጥሪውን ስማ፣ ዛሬ ስማ ዛሬ ስሚው። ስሙን ያመኑ ይደሰታሉ፣ ተነሱ እንቅረበው ዛሬውኑ ይጠራሃል። ኢየሱስ ይጠራል በለዘብታ ይጠራሻል። አሜን።
ዘምራለን። አሜን። እሺ ዘምሪልን።
ሁለት መቶ ሀያ አምስት በደጅ ይገባሉ። እሊያማናቸው እላይ የሚኖሩ موت وداهي والتشاكرو كيتان امني اكبرو نسوحان بابا بودا بتجيغ بالو ودا يروساليم نسوحان بابا بودا Wada jiga balu wada Yerusalem Ni Tuhan baba guda Ele ziana chow tanna shosh salu Yesus ngeta yeta katalu Sakan yeta balu Nisuhan pewe gude Berjiga balu wada Yerusalem Nisuhan pewe gude Berjiga balu wada Yerusalem Nisuhan pewe gude Inna zanacho በሙሉ መከራ እረፍት ያገኙ ከኢየሱስ ጋራ በሱ ስረን ሲሆኑ ንጹሐን በበጉደም በደጅ ይገባሉ ወደ ኢየሩሳሌም ንጹሐን በበጉደም በደጅገ ባሉ ወደ ኢየሩሳሌም ንጹሐን በበጉደም እለዚያ ናቸው በሳት ያለፉ አምላክን ክብር እጅ ያሰፉ ንጹሐን በበጉደም በደጅገ ባሉ ወደ ኢየሩሳሌም ንጹሐን በበጉደም በደጅገ ባሉ ወደ ኢየሩሳሌም ንጹሐን በበጉደም ወደዚያ መልካም አገር ሲደርሱ ሐዘንና ኃጢአት ተጨረሱ ሊዘምሩ በመቅደስ ንጹሐን በበጉደም በደጅ ይገባሉ ወደ ኢየሩሳሌም ንጹሐን በበጉደም በደጅ ይገባሉ ወደ ኢየሩሳሌም ንጹሐን በበጉደም ንጹሐን በበጉደም በዚያ ያወጣናል አሜን አራናት
አሜን አሜን እግዚአብሔር ይባርክሽ እሺ አንድ መዝሙር
ምን ይዘምራለሁ?
እሺ ተባረክ።
መለከት ንፉ ሁሉ እስኪ ሰማ ኢየሱስ ዳግም ይመጣል ደስ ይበለን እንዘምር Yesus dagim imetal, imalasal, imalasal, Yesus dagim imetal. Terarochu medam indihu, Yesus dagim imetal, Yesus imetal, bekemir zufan. Yesus dagim imetal, imalasal, imalasal, Yesus dagim imetal.
Amen.
ፍጥረት ሁሉ ይናገረናል ኢየሱስ ዳግም ይመጣል እስከ ባህር ዳር ሁሉ ያየዋል ኢየሱስ ዳግም ይመጣል ይመለሳል ይመለሳል ኢየሱስ ዳግም ይመጣል የምድር መናወጥ ለሰዎች ይላል ኢየሱስ ዳግም ይመጣል አውሎ ነፋስም ያስታውቀናል ኢየሱስ ዳግም ይመጣል ይመለሳል ይመለሳል ኢየሱስ ዳግም ይመጣል ሕዝብ ይቆጣል በዚህ ይታወቃል ኢየሱስ ዳግም ይመጣል ሕዝብ ይራወታል እውቀት ይበዛል ኢየሱስ ዳግም ይመጣል ይመለሳል ይመለሳል ኢየሱስ ዳግም ይመጣል
አሜን
አሜን አሜን እግዚአብሔር ይባርክሽ ስቴፋን ታነሽ ስለነበረን የመዝሙር ጊዜ እግዚአብሔር እናመሰግናለን ተባረኩልኝ የዘመራችሁት እሺ አሁን ወደ ሰንበት ትምህርት ውይይታችን እንሄዳለን ዶክተር አማኑኤል እንኳን ደህና መጣ ሁላችሁም ደግሞ ተሳተፉ ተባረኩልኝ
ያመሰግናለሁ እግዚአብሔር ይስጥልኝ ድምጽ ይስማል
አዎ ይስማል ተባረኩ
ስለነበረን ግሩም የሆነ የአምልኮ ክፍለ ጊዜ እግዚአብሔርን እኔም በመስማማት አከብራለሁ ባርከዋለሁ እጅግ የተወደዳችሁ በጌታ ዘንድ ታላቅ አድናቆትን ያተረፋችሁ ያላችሁ እግዚአብሔር ባሪያዎች አብረን የምታገለግሉ የምትገለገሉ ሁሉ በተቀደሰው በእግዚአብሔር ቀን በቅድስና እንደዋላችሁ በማመን ለዚህም ምሽት ደግሞ እግዚአብሔር እንኳን አደረሰን እንኳን አደረሳችሁ እንደምናችሁ እንደምን ሰነበታችሁ ሳምንታችሁ እንዴት ነበር ይላለው እርግጠኛ ነኝ ከእግዚአብሔር ጋር በቆያችሁ ቆይታ ሁሉ በማንኛውም ሁኔታ ብትገኙ እግዚአብሔር መልካም እንደሆነ በመተማመን በድፍረት እግዚአብሔርን በማመስገን ከእናንተ ጋር የኔን ግሩም የሆነውን አገልግሎት እንቀጥላለን እንግዲህ እንደምታስታውሱት ዛሬ በዚህ ሳምንት የምንወያየውን ሰንበት ትምህርት አብረን እንፈልሳለን እና እንግዲህ ያለችን ጊዜ እጅግ በጣም ውስን ስለሆነች ዛሬ የምንመለከተው ስለ ተግባራዊ ጸሎት እጅግ መሰረታዊ የሆኑ ጭብጦችን ብቻ ነው የምንመለከተው እና እንደተለመደው እግዚአብሔርን ቃል ገልጠን እንጠብቃለን ጥሪ በመጣ ጊዜ ተሎ ብለን እናነባለን ለዚህ የቃሉ ተማሪዎች ሁሉ ጊዜ እንግዲህ እንዴት እንድንማር እንዴት እንድንጸልይ እንዴት እንድንዘጋጅ እግዚአብሔር አሰልጥኖናል ስለዚህ በሰለጠነው መሰረት በክርስቶስ ፊት የተዘጋጀ ወታደር ሆነን እንቆያለን እና ለሐሳብ ለጥያቄ ቃሉን ለማንበብ በጣም በመጣደፍ አብረን ያለችን ውድ ጊዜ እናሳልፋለን ለዚህም ደግሞ ተሳትፎ እግዚአብሔር ባርካችሁ በጌታ ፊት ሁልጊዜ መንፈስ ቅዱስ በመካከላችን በመገኘት እንዲመራን እንዲያስተምረን እጅግ በመወደን ከመወደዱም ባሻገር ደግሞ ልጆቹ ባደረገን በአምላካችን ፊት ለሱ የምንመቸውን እያለንበት ራሳችን ዝቅ አድርገን እንጸልይ እጅግ አድርገህ የምትወደን የምታፈቅረን ልዑል እግዚአብሔር ፈጣሪያችን አምላካችን ንጉሳችን መመኪያችን ጋሻ መከታችን ይቅርታችንና ተስፋችን ሆይ እዚህ አስገራሚ በሆነ ጊዜ ተወሉም ባሻገር ደግሞ ዓለም በሚናወጥበት በዚህ ሰከንድ እረና ልጆች በርጋታ ተቀምጠን ቃልን የምናዳምጥበት ቃልን የምንመሰክርበት ስለ እውነት ጭብጦች ስለ ጸሎት ምንነት የምንረዳበትን ምቹ ምሽት ስለሰጠህን የአየር መስመር ስለከፈትክልን የተዘጋጀም አንደበት ስለሰጠህን በኢየሱስ ክርስቶስ ስም እናመሰግናለን። መንፈስ ቅዱስ ሆይ ግሩም አምላክ በመገለጥህ በመካከላችን ተመላለስ። የተግባራዊ ጸሎት ምላሽ ክርስቶስ ኢየሱስ ምሳሌያችን እንደሆነ እንድናስተውል የጸሎት አይምሯችን ለጸሎት ያለህን አመለካከት የምንረዳበት ውስጣዊ ልቦናችን ለቃል የተዘጋጀ ይሁን። እውነት ያለመከልከል ይነገር እኛም እንስማ። ይሄንም ወለት ስለምታደርግ ስታደርግም ደግሞ በህይወታችን ምስክሮች ስለሆነን አከበርን። ያውና ቅዱስ ፍጹምና እውነት ጻድቅ በሆነው በናዝሬቱ በክርስቶስ ኢየሱስ ስም ለዘላለም አሜን አሜን አሜን። ተግባራዊ ጸሎቶች ይላል የተማዚ መግቢያውን ዋና መግቢያ ጥቅስ ከባለ መዝሙሩ ዝማሬ ውስጥ በ62ኛው ዝማሬ ቁጥር 8 ላይ ዘመረው ተነቦልናል በሁላችን ፊት። ስለዚህ ያንን መድገም አልፈልግም። ስለ ጸሎት ነው ተነበበው። እግዚአብሔር ቃል እመኑ አለ። እግዚአብሔር ህዝብ እመኑ ጸሎት ሳታደርጉ በፊት መጀመሪያ እመኑ፣ ከዛም በኋላ ደግሞ ልባችሁን ካመናችሁ በኋላ በፊት አንስሱ እኔ ረዳታችሁ ነኝ ብሏል እግዚአብሔር። ክብር በማደሪያው ለዘላለም ይሁን። ብሩክ አምላካችን ይባረክ። ስለዚህ በማርቆስ ደግሞ ምንድነው ያለን? 11 አስተውሳላችሁ በእምነት የጠየቃችሁትን እንዳገኛችሁት ቁጠሩ እመኑ። ስለዚህ ጸሎት ባደረጋችሁ ጊዜ ሃሌሉያ አባቴ ሰምቶኛል መልሱን እጠብቃለሁ ብለን ቤታችን መግባት ነው እንጂ ማጎረምረም የለም። ቆየ የለም 10 አመት 5 አመት 3 ቀን 7 ሰከንድ 40 አመት 45 አመት 60 አመት ቆየብኝ ማለት የለም። ምክንያቱም ቃሉ ተናግሯል እምነት ጸልያችሁ እንዳገኛችሁት ቁጠሩ ተብሏልና። ለዛ ግሪክ አንዳንድ ጥያቄዎች አሉ በመግቢያው ላይ። ይህንን ባለፈው ጥናቶችም በተደጋጋሚ አንብቤያለሁ። ምክንያቱም ይሄ በዚህ ባየር መስመር ላለን ለእያንዳንዳችን ከእግዚአብሔር ጋር ባለን መጎዳኘት ቆይታችን ውስጥ ለተግባራዊ ጸሎቶች ያለንን አመለካከት የሚገመግም ጥያቄ ስለሆነ እያንዳንዳችሁ ይህንን ጥያቄ በህይወታችሁ ጌታ ስለሚያያችሁ እንድትመልሱ አደፋፍራል። ይሄ ከልቤ ነው የምላችሁ፣ ዝም ብሎ የምነበብ ጥያቄ አይደለም። እና የመጀመሪያው ጥያቄ እንዲህ ይላል፣ የጸሎቶ ወይንም የጸሎቶ ምን ይመስላል? ወይንም የጸሎት ህይወትሽ ወይንም የጸሎት ህይወቶ ምን ይመስላል ይላል። ቀጥሎ ምን ያህል ጊዜ ነው የምጸልዩ በዚህ ጉዳይ ላይ? ወስተኛ ጉጉትሽ ወይንም ጉጉቶስ ምን ያህል ነው? ጸሎት ስጸልዩ ስለዛ ጸሎት ምን ያክል ጉጉት አለሽ? በደስታ በሐሴት በተድላ እግዚአብሔር መልሶልኛል ብለህ ትጠብቃለህ ወይስ ይሄን ያክል ጊዜ ቆየብኝ ብለህ ያዘኝ ትቆያለሽ? ያው በየቀኑ ይጸልያሉ ወይስ በአደጋ ጊዜ ብቻ የምጸልዩት? ብዙ ክርስቲያኖች ነገሮች ስደላደሉ ስመቻቸው አይጸልዩ፣ ይዝናናል መከራና ችግር ስመጣ። ስለዚህ አንቺ እና አንተ እንደዛ ናችሁ ወይ ነው ጥያቄ። ቀጥሎ ደግሞ በጸሎቶት ጊዜ ሁልጊዜ የምፈልጉትን ነገር ይጠይቃሉ ወይ በጸሎቶቹ እግዚአብሔርን ያመሰግናል? የእግዚአብሔር ቃል በዝማሬ በመዝሙር ውስጥ የሚያመሰግነኝ ያከብረኛል ሁሉ ጊዜ አቤቱታ ነው ጩኸት ነው አምጣ ነው እህን ስማ ነው ጸሎትሽ ጸሎትሽ ወይስ ስለሆነልኝ ስላረክልኝ እስትንፋ ስለሰጠኝ ስላቆየኸኝ የዛሬ ሰው ስላደረከኝ የምበላውን የምጠጣውን የምለብሰውን የምኖርበትን ስለሰጠ ዘመድ ጓደኛ ልጅ ወገን ስለሰጠኝ አምላክ ተባረክ ነው ጸሎታችን ወይስ ይሄን አምጣ ይሄን አድርግ ይሄን ስማ ብላችሁ ነው የምታቀርቡት ነው ብለው። ቀጥሎ ደግሞ በህይወቶ ውስጥ ያለውን ሁሉ በሚቀይር ጸሎት አማካይነት የእግዚአብሔርን ኃይልና መገኘት ተለማምዶ ይሁን ወይ ይላል። በጣም በጣም ይሄ ከባድ ጥያቄ ነው። እያንዳንዳችን በሕይወታችን የምንጸልይበት ሁኔታ አለ። ጊዜን መድበን ወቅትን መድበን የምንጠይቀውን ነገር በጽሑፍ ይዘን ወይም በአእምሯችን መንፈስ ቅዱስ ጸልዮልን መንፈስ ቅዱስ ቃትቶልን ስጸልይ ወደ እርሱ ስንቀርብ የእግዚአብሔር ኃይልና መገኘቱን ተለማምዷል ወይ የሚል ጥያቄ ይጠይቃል። ስለዚህ በዚህ አንጻር እንግዲህ ለእነዚህ ጥያቄዎች እግዚአብሔር መንፈስ ቅዱስ ባስተማረሽ ባስተማረ መሰረት በእውነት እግዚአብሔር ምላሽ ይፈልጋል። እዚህ አንዳንድ ጥቅሶችን እንግዲህ አስቀምጣለሁ። ጌታ መንፈስ እንዳስተማረኝ ጌታ ፊት በጸሎት የተማርኩትን ከእናንተ ጋር ማጋራት አለብኝ ከዚህ ከሰንበት ትምህርታችን አንጻር። ስለዚህ ተግባራዊ ጸሎት በመጀመሪያ ደረጃ እጅግ የተወደዳችሁ ወደ ክርስቶስ ተራራ የምትጓዙ ወገኖች ጸሎት ተግባራዊነቱ እርግጠኛ የሚሆነው ጸሎት ማለት በመሰረቱ የእግዚአብሔርን ስም መጥራት ነው። እግዚአብሔርን ስም ጸሎት ማለት እግዚአብሔርን ስም መጥራት ነው። ታስተውሳላችሁ በዛ ፍጥረት ውስጥ በመጀመሪያው ክፍል ብቻ እግዚአብሔር ተናገረ ሆነ ይላል ቃሉ ሲናገር ሳለ እሱ ሲናገር ይሆናል። በሌላ አባባል የእግዚአብሔር ስም ሲጠራ የማይሆን ነገር የለም ማለት ነው። ስለዚህ እሱ ሲናገር ሆነ አልሰራም ማለት በእጁ ይዞ ፀሐይ፣ ጨረቃን፣ ኳክብትን፣ እጽዋትን፣ ከብቶችን፣ ሌሎችንም ነገሮች በእጁ አልሰራም። እሱ ተናገረ ሆነም ይላል። እዚህ ነው የእግዚአብሔርን ስም መጥራት ማለት ነው። ተግባራዊ ጸሎት ትርጉሙ የእግዚአብሔርን ስም መጥራት። የእግዚአብሔርን ስም የጠራ ሰው ለዘላለም አፍሮ አይገኝም። ስለዚህ የእግዚአብሔርን ስም መጥራት ስሙን ስጠሩ ደግሞ መዝሙር መቶን አንብቡ። እግዚአብሔር ብዙ ስሞች አሉት። እግዚአብሔርን በቁልምጫ ጥሩት። እኔ ይቅርታዬ ብዬ እጸልያለሁ፣ አምላኬ ብዬ እጸልያለሁ፣ ይሽሩን ሆይ ብዬ እጸልያለሁ፣ መድኃኒቴ ብዬ እጸልያለሁ፣ አባብዬ ብዬ እጸልያለሁ። ሁሉን የምትችል ሁሉን የምትገዛ በሁሉም ላይ ስልጣን ያለ አልሻዳይ አልፋ ኦሜጋ ሉዓላዊ አምላክ። እዚህ የእሱን ስም ስጠሩ የተወደዳችሁ በቁልምጫ ጥሩት። አባታችሁ ነው፣ ደስ ይለዋል። በቁልምጫ ስጠሩ እንዴት እንደምትወዱት ስለ ስሙ እንዴት እንዳስተዋላችሁት እግዚአብሔር ስለምረዳ ምላሽ ያለበት ጸሎት ተግባራዊ ጸሎት እግዚአብሔርን ስም መጥራት ነው። እሱ በተናገረ ጊዜ ሆነ። የእግዚአብሔር ቃል ሲናገር ታዲያ በዚህ ዓለም ከተፈጠረው ፍጥረት ሁሉ የእግዚአብሔርን ስም የማይሰማ የእግዚአብሔርን ቃል የማያዳምጥ ፍጥረት የለም። የማይከራከር ግን ሰው ብቻ ነው የሚከራከረው። እኔና እናንተ እንከራከራለን ከአምላክ ጋር። ተፈጥሮ ግን ሳይከራከር ለእግዚአብሔር ስም ክብር ይሰጣል። የተወደዳችሁ ጸሎት እግዚአብሔርን ስም መጥራት ነው። ሁለተኛው ጭብጥ ነገር ማወቅ የሚገባን ጸሎት እግዚአብሔርን ማነጋገር ማለት ነው። እስኪ የተወደዳችሁ መጽሐፈ ነገሥት ወይም የመጀመሪያ ነገሥት መጽሐፈ ነገሥት ምዕራፍ 18ን አንድ ሰው ገልጠው ይጠብቃል። ሁለተኛ ሰው ደግሞ መጽሐፈ ነገሥት ምዕራፍ 19ን ገልጦ ይቆያል። እና የመጀመሪያው ሰው መጽሐፈ ነገሥት ወይም መጽሐፈ ነገሥት ወይም አንደኛ ነገሥት ቀዳማዊ ማለት ነው ምዕራፍ 18ን ቀደም ብሎ የገለጠ ሰው እንዲያለብልኝ የሚፈልገው ክፍል አለ። ከዚህ ውስጥ
ባለባለው
እሺ፣ አንደኛ ነገሥት ከከፈልስ እንግዲህ የምታነብበት ክፍል ከጊዜ አንጻር የተወሰነውን ክፍሎች ከ36ኛ ቁጥር እስከ 39 ያለውን በጌታ ስም አንብብልን። ጌታ ይባርክሽ። መጽሐፈ ነገሥት ቀዳማዊ ምዕራፍ 18 ከቁጥር 36 እስከ 39 ያለውን እናነባለን።
እሺ፣ አንደኛ ነገሥት 18 36 እስከ 39።
አሜን።
መስዋዕተ ሰርክ በሚቀርብበት ጊዜ ነብዩ ኤልያስ ቀርቦ አቤቱ የአብርሃምና የይስሐቅ የእስራኤልም አምላክ ሆይ አንተ በእስራኤል ላይ አምላክ እንደሆንህ እኔን ባሪያህ እንደሆንኩ ይህንንም ሁሉ በቃልህ እንዳደረኩ ዛሬ ይገለጥ። አንተ አቤቱ አምላክ እንደሆንክ ልባቸውንም ደግሞ እንደመለስክ ይህ ሕዝብ ያውቅ ዘንድ ስማኝ አቤቱ ስማኝ አለ። የእግዚአብሔርም እሳት ወደቀች፣ የሚቃጠለውን መስዋዕቱንም እንጨቱንም ድንጋዮችንም አፈሩንም በላች፣ በጉድጓዱም ውስጥ ያለውን ውሃ ላሰች። እስከ 39 ሕዝቡም ሁሉ ያንን ባዩ ጊዜ በግንባራቸው ተደፍተው እግዚአብሔር እርሱ አምላክ ነው አሉ።
ሃሌሉያ! እግዚአብሔር ይባርክሽ። ግሩም እንባ። የተወደዳችሁ እዚህ ላይ ኤልያስ ታሪኩን ታውቃላችሁ። በምዕራፍ 18 የተደረገውን ታሪክ በዝርዝር አንገባበት። የተባለውን ሁሉ ካደረገ በኋላ ለሌላም ለቤልም አምላክ አዝጋጅ ዘጋጆች ለንጉሱም ለማንም ጊዜ ከሰጠ በኋላ ሁሉን ጊዜ ከሰጠ በኋላ እነሱም አምላካቸው አለመስማታቸውን ወይም አለማስማቱን ካረጋገጠ በኋላ እሱ ደግሞ ከራሱ የሚጠበቀውን ካዘጋጀ ካደረገ በኋላ ከእግዚአብሔር ጋር ሲነጋገር ያለውን ቃል ነው የተያነበበች። ምንድነው ያለው? እግዚአብሔር ሲያነጋገር፣ አቤቱ የአብርሃም የይስሐቅ አምላክ ሆይ አንተ በእስራኤል ላይ አምላክ እንደሆንህ እኔም ባሪያህ እንደሆንህ ይህንንም ሁሉ በቃል እንዳደረግሁ ዛሬ ይገለጥ። ይሄ ነው ማነጋገር ማለት። በእምነት በድፍረት በስልጣን አንተ አምላክ እንደሆነ ልባቸውን ደግሞ እንደመለስህ ይላል ይህ ሕዝብ ያውቅ ዘንድ ስማኝ አቤቱ ስማኝ አለ። እግዚአብሔርም እሳት ወደቀች ይላል። እንደውም አንድ በጣም የሚደንቅ ቃል የተጻፈው እግዚአብሔር እሳት ከሰማይ መውረድ ብቻ ሳይሆን ከየት እንደወደቀ አቅጣጫውን ሁሉ እያሳየ መጣ ይላል። አቅጣጫውን የወረደ ከሰማይ መሆኑን የውሸት እሳት አለመሆኑ ከሰማይ መሆኑ አቅጣጫውን ሁሉ እያሳየ መጣ የተደረገውን ሁሉ ላሰ ይላል። ስለዚህ ወገኖች፣ ምግባር ያለው ጸሎት ከእግዚአብሔር ጋር ስንነጋገር የሞን እግዚአብሔርን ስናነጋግረው የሚሰማ አምላክ ነው። ትጠራጠራላችሁ? እናያለን፣ ቀጥለን እንመለከታለን። እስኪ ደግሞ ሁለተኛው ክፍል የገለጠ ሰው በዚሁ መጽሐፍ 19ኛው ምዕራፍ ከቁጥር 1-10 ደግሞ ያለውን የኤልያስን ልምምድ ደግሞ እንመለከታለን። ያንን ድንቅ ካደረገ በኋላ በሕይወቱ ላይ የደረሰውን ደግሞ ችግር እንመለከታለን። እስኪ አንድ ሰው ደግሞ 19ኛው ምዕራፍ ከቁጥር 1-10 ብቻ ያለውን ቢያነብልን። ተባረኩ። አንደኛ ነገሥት ምዕራፍ 19 ቁጥር 1-10 ድምፅ ሰምቻለሁ።
እኔ አነባለሁ።
እሺ፣ ተባረኪ። ከቁጥር 1-10 ያለውን እናነባለን።
መጽሐፈ ነገሥት ካልዕ ነው አይደል?
ኖ ቀዳማዊ ምዕራፍ 19 አንደኛ ነገሥት ወይም ቀዳማዊ ምዕራፍ 19 ከቁጥር 1-10
ነገሥት ማለት ነው። ነገሥት ቀዳማዊ 19 መጽሐፈ ነገሥት ቀዳማዊ 19
ከ1-10
ከከአብም ኤልያስ ይህንን ሁሉ እንዳደረገ ነቢያቱን ሁሉ በሰይፍ እንደገደለ ለአዜብያው የነገሩት። አዜብያልም ነገ በዚህ ጊዜ ነፍስህን ከነዚህ እንደ አንዲቱ ነፍስ ባደርጋት አማልክቱ ይህን ያደርግብኝ ይህንንም ይጨምርብኝ ብላ ወደ ኤልያስ መልክተኛ ላከች። ኤልያስን ፈርቶ ተነሳ፣ ነፍሱንም ሊያድን ሄደ። በይሁዳም ወዳለው ወደ ቤርሻቤል መጥቶ ብላቴናውን በዚያ ተወ። እርሱም እንደ አንድ ቀን የሚያህል መንገድ በምድረ በዳ ላይ መጥቶም ከክትክታ ዛፍ በታች ተቀመጠ። ይበቃኛል አሁንም አቤቱ እኔ ካባቶቼ አልበልጥምና ነፍሴን ውሰድ ብሎ እንዲሞት ለመነ። በክትክታውም ዛፍ በታች ተጋድሞ እንቅልፍም አንቀላፋ። እነሆም መልአክ ዳሰሰውና ተነስተህ ብላ አለው። ሲመለከትም እነሆ በራሱ አጠገብ የተጋገረ እንጎቻና በማሶሮ ውሃ አገኘ። በላም ጠጣም ተመልሶም ተኛ። የእግዚአብሔር መልአክ ደግሞ ሁለተኛ ጊዜ መጥቶ ዳሰሰው፣ የምትሄድበት መንገድ ሩቅ ነውና ተነስተህ ብላ። ተነስቶም በላ ጠጣም። በዚያም ምግብ ኃይል እስከ እግዚአብሔር ተራራ እስከ ካሬብ ድረስ 40 ቀንና 40 ሌሊት ሄደ። እዚያም ወዳለ ዋሻ መጣ፣ በዚያም አደረ። እነሆም ኤልያስ ሆይ በዚህ ምን ታደርጋለህ የሚል የእግዚአብሔር ቃል ወደ እርሱ መጣ። እርሱም ለሠራዊት አምላክ ለእግዚአብሔር እጅግ ቀኝቻለሁ፣ የእስራኤልም ልጆች ቃል ኪዳንን ትተዋል፣ መሠዊያዎችንም አፍርሰዋል፣ ነቢያቱንም በሰይፍ ገለዋልና እኔም ብቻዬን ቀርቻለሁ፣ ነፍሴንም ሊወስዷት ይሻሉ አለ። እርሱ
አሜን፣ ተባረክ ጌታ ይባርክ። ያው እስከዛ ብቻ ነው እዛ እንፈልገው። እናንተ ግን በጥናታችን በሳምንት ውስጥ እስከ 18 ያን ቁጥር ያለውን ታጠናላችሁ ማለት ነው። እንግዲህ እዚህ ላይ ቀደም ብለን ባነበብነው በሚያስደንቅ ሁኔታ ነቢዩ ኤልያስ ያደረገውን ድንቅ እግዚአብሔር ስራ ነበር ያየነው። አሁን ደግሞ በዚህ ክፍል ውስጥ ያ ነገር ስለተደረገ ዲያብሎስ ተቆጣ፣ ሰይጣን ተቆጣ። ስለዚህ ነፍሱን ሊወስዱ እንደምሹ በፍርሃት በጭንቀት ከእግዚአብሔር ጋር ስነጋገር እንመለከታለን። እግዚአብሔር ሲጠይቅ በተደጋጋሚ ነው እግዚአብሔር መልአክ ያናገረው። እርግጠኛ ነኝ ክርስቶስ ኢየሱስ ያናገረው ተነስ፣ ምንድን ነው የምታደርገው ነገረው፣ ተነስ ብላ። እግዚአብሔር ስናነጋግረው ጭንቀታችን ስለሚያውቅ ፊት ለፊታችን የተጋፈጠውን ጋሬጣ የሚያይና የሚመለከት አምላክ ስለሆነ እኔና እናንተን ማዳን ብቻ ሳይሆን አስቀድሞ ለስጋችን የሚያስፈልገውን መብል ይሰጣል። ክብር ለእግዚአብሔር ይሁን። ለዚህ ነው የእግዚአብሔር ባሪያ እግዚአብሔር ለልጆቹ የዕለት ምግባቸውን አሳጣት፣ የተተመነች ነች፣ የተቀጠረች ነች ይላል እግዚአብሔር ቃል ሲናገር ሳለ። ለምን ከእግዚአብሔር ጋር ስትነጋገሩ ችግርሽን እግዚአብሔር ያውቃል። እዚህ ኤልያስ ክርስቶስ ለጠየቀው ጥያቄ መልስ ሌላ ነገር አላለም። አዎ ይፈልጉኛል፣ ነፍስን ሊያጠፉ ይፈልጋሉ፣ ብቻዬን ቀረው። ወገኖች አንፍረድ። ኤልያስ ይህንን ብል ሪል ነው፣ ኢት ዋዝ ሪል። ንጉሥን የመሰለ እግዚአብሔር ቃል ሲናገር ሳለ በእስራኤል ከነገሱ ነገስታት ሁሉ እርኩስ የሆነ እጅግ መጥፎ ንጉሥ አክዓብ እንደሆነ በቃሉ ይናገራል። ቃሉ እርኩሰትን በእግዚአብሔር ፊት እንዳደረገ። ስለዚህ ይህ ሰው ማንኛው ነገር ማድረግ ይችላል። ስለዚህ ኤልያስ ለነሱ ብፈራ አትፍረዱበት፣ ብቻውን ያለው ብቻውን መሆኑን ነው የምመለከተው። እግዚአብሔር ግን ተስፋ ብቻ ስላነጋገረው ተስፋ አንተ ብቻን አይደለም 7000 ሰራዊቶች አሉ፣ አይዞ ኤልያስ ግን ብላ፣ መጀመሪያ ብላ፣ ጠጣ። እግዚአብሔር ያበላሻል፣ ያጠጣሻል። ጉልበት ከሰጠሽ በኋላ የሚቀጥለውን ምዕራፍ እግዚአብሔር ይመራል። ለምን? ማነጋገር ስለለመድሽ፣ ማነጋገር ስለለመድክ ድፍረትን ታገኛለህ። ኤልያስ ድፍረት አገኘ። የእግዚአብሔር ቃል ሲናገር ሳለ በዛ ምግብ ብቻ 40 ቀንና 40 ሃሌሉያ ተጓዘ ይላል እግዚአብሔር ሲናገር ሳለ። እዚህ ለእግዚአብሔር የሚቀና ሰው ከመልካም ነገር ሁሉ አይጓደልም። ስለዚህ ይህ አስገራሚ ጸሎት ነው። ኢሳያስ በ55ኛው ምዕራፍ ከቁጥር 8-9 ስትመለከቱ ሳለ ችግራችሁ አለ ሀሳባችሁ ከሀሳቤ መንገዳችሁ ከመንገዴ ሰማይ ከምድር የራቀ ከፍ ስለምል አንገናኝም። እናንተ ራያና ቆቦ ነው የምትሄዱት፣ እኔ ደግሞ እንደ አምላክነት መጠን እናገራለሁ ይላል። ስለዚህ መንገዳችን ከእግዚአብሔር ጋር የሚሆነው ሀሳባችን ከእግዚአብሔር ጋር የሚሆነው እርሱን ስናነጋግር። እንደ ሶስተኛው ጭብጥ ጸሎት እግዚአብሔርን ከሰማይ ወደ ምድር አመጣው። ይሄንን ብዙ ጊዜ ተናግራለሁ። ጸሎትን ብዙ ተነጋግረናል። የተወደዳችሁ ጸሎት እግዚአብሔርን ከሰማይ ወደ ምድር አመጣው። ለወጾ ግን ጸሎት እኔና እናንተን ወደ እግዚአብሔር ተራራ ከፍ ከፍ ያደርገናል። በዚህ ላይ አዝግራሚ ያሳባል። ምን ማለት ነው? ስንጸልይ በእምነት ስንጸልይ ከጭንቀት ዓለም ከመከራ ዓለም ከስቃይ ዓለም ከሚያሳስብ ዓለም በአየር ላይ የእግዚአብሔር መንፈስ ቅዱስንና እናንተን ከፍ 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 ያደርገናል። ከፍ ስንል የእግዚአብሔርን ክብር እናያለን እንጂ የዚህን ምድር መከራ አይደለም። ከፍ ስንል ጭንቀታችን ሳይሆን እግዚአብሔር ለጭንቀታችን ያለውን ምላሽ ነው የምንመለከተው። ከፍ ስንል እንከብራለን እንጂ አንረገጥም፣ አንረክስም። ከፍ ስንል የእግዚአብሔርን ክብር እናያለን እንጂ ውርደትን አንለብስም። ስለዚህ ጸሎት ወገኖች እኔና እናንተን ወደ እግዚአብሔር ተራራ ከፍ ከፍ ያደርጋል እንጂ እግዚአብሔርን ወደ ምድር አመጣው። እግዚአብሔር ማንና እናንተ ወደ ሰማይ ሊወዘን ነው ስፍራ እያዘጋጃለሁ። ለዘላለም ከሱ ጋር ደግሞ የምንኖረው አዲሱ ምድር ሲመጣ ኃጢአት የሌለበት መከራ ፈተና የሌለበት ጭንቀት የሌለበት ስቃይ የሌለበት ምድር ሲመጣ ከሱ ጋር እንኖራለን፣ እሱም ከእኛ ጋር ይኖራል። እስከዛ ጊዜ ድረስ ግን ጸሎታችን እግዚአብሔርን ከሰማይ አመጣው፣ እኛን ግን ወደ እግዚአብሔር ከፍ ከፍ ያደርጋል። ስለዚህ ይህንን እንድናስተውል እግዚአብሔር ይፈልጋል። አራተኛው ነጥብ ጸሎት፣ ምላሽ ያለው ጸሎት፣ ተግባራዊ የሆነ ጸሎት፣ የእግዚአብሔርን ፈቃድም ለማወቅ የምንጸልየው ጸሎት ነው። ክርስቶስ ኢየሱስ ኃጢአት ሳያደርግ ኃጢአት ሳይለማመድ ከኃጢአት ስጋ ውስጥ ወጥቶ አለኃጢአት ኖረ፣ ግን እስትንፋሱ ሁሉ ጸሎቱ ነበር። በምድረ በዳ እለት እለት ከተማው ጸጥ ስል ወደ ተራራው በመውጣት ጸጥ ባለ ስፍራ ረዥም ጸሎቶችን ጸልያል ከአምላኩ ጋር። ለምን? እግዚአብሔርን ፈቃድ ማወቅ ስለምፈልግ። እጅግ የተወደዳችሁ ጸሎት ፈቃዳችን ለእግዚአብሔር መናገር ሳይሆን፣ ጸሎት የላንደሪ ሊስት ለእግዚአብሔር ማቅረብ ሳይሆን፣ እንደማያውቅ አምላክ እንደማይረዳ አምላክ ግን ጸሎት ስንጸልይ ፈቃድ ክርስቶስ ኢየሱስ ፈቃዴ ሳይሆን ፈቃዴ ይሁን። ችግሮች አሉ፣ መከራዎች አሉ። እግዚአብሔር የሚያውቅ መስላችኋል? ማቅ መስላችኋል? ገና ሳንፈጠር አስቀድሞ ያውቃል። እዚህ ወገኖች የእግዚአብሔርን ፈቃድ ለማወቅ ዘል እስኪ አንድ ሰው ነቢዩ ኢሳያስ ምዕራፍ 65 ቁጥር 24ን እግለጥልን። ትንቢተ ኢሳያስ ምዕራፍ 65 ቶሎ ቶሎ ብሎ የሚገልጸው በቃ ሽልማት ያገኛል። ሽልማቱ ቀደም ብሎ ማንበብ ነው፣ ሌላ አይደለም። ነቢዩ ኢሳያስ 65ኛው ምዕራፍ ቁጥር 24 ላይ ያለውን እናነባለን። እስኪ
አነባለሁ።
ተባረኪ።
ኢሳያስ 65:24 እንዲህም ይሆናል፣ ሳይጠሩ እመልስላቸዋለሁ፣ ገናም ሲናገሩ እሰማለሁ።
አሜን። ይሄ ነው እግዚአብሔርን ፈቃድ ጠይቀሽ ስትጸልይ ገና ሳትናገሪ ለማለት የምትፈልጊውን ለማለት የምንፈልገውን የሚያውቅ አምላክ አለ፣ ይመልሳል ማለት ነው እንደ ፈቃዱ። ግን ትልቁ ችግር ብዙን ጊዜ ነገሮቹ ሳይሆኑ ሲቀሩ እናያለን። ስለዚህ ሌላው ችግር ትርጉም ያለበት ጸሎት፣ ኃይል ያለበት ጸሎት የማነው በትልቁ ምክንያት ከእምነት ማጣት ነው። ስንጸልይ በእምነት መጸለይ ያለብን ክርስቶስ ኢየሱስ እንደ እምነትሽ ይሁን ነው ያለው። እዚህ እምነት ማጣት ነው። ምክንያቱም አንዳንድ ጊዜ መተማመኛዎች አሉ፣ የምንተማመንባቸው ነገሮች አሉ። ገንዘባችን የምንተማመን ሰዎች አለን፣ ቤታችን የምንተማመን ሰዎች አለን፣ ዘመዶቻችን የምንተማመን ሰዎች አለን። ከዛ ውጪ ደግሞ ባንክን የምንተማመን ሰዎች አለን፣ ስራችንን የምንተማመን። ይህን ሁሉ እንደ ዋስትና ይዘን በክርስቶስ ለጸሎት እንቀርባለን። ወገኖች ክርስቶስ ዋስትና ያለውን ጸሎት አይሰማም በፍጹም። ይህ እግዚአብሔር ቃል ይህን አይደል የምናገሩ? አይሰማም። ከተጠራጠራችሁ እስኪ አንድ ሰው ዘዳግም ይግለጥልኝ። ሙሴ የጻፈውን መጽሐፍ ዘዳግም ምዕራፍ 32 ከቁጥር 36 ያለውን ካነበብን በኋላ ለሐሳብና ለጥያቄ ግዜ ይሰጣለሁ። ቀደም ብሎ እስከገለጽሁ ዘዳግም ምዕራፍ 32 ቁጥር 36 ዘዳግም ምዕራፍ 32 ቁጥር 36
አነባለሁ።
እሺ ተባረክ። አንቺ በቃ ግሩም የማጻድስ ተማሪ ነሽ። ተባረክ።
እሺ ዘዳግም 36
32 ቁጥር 36 32 36
ያ እሺ እንዲህ ይላል ዘዳግም 32 36 ኃይላቸውም እንደደከመ የተዘጋ የተለቀቀ እንደሌለ ባየ ጊዜ እግዚአብሔር ለሕዝቡ ይፈርዳል ስለባሪያዎቹም ያዝናል።
አሜን። እንዶ አማርኛችን የተወሰነ ስለሆነ እንጂ በእንግሊዝኛው ቃል ምንድነው ምለው ሁሉ ነገር መከሮ መከሮ ሁሉ ነገር ካጡ በኋላ አቅማቸው ካለቀ በኋላ ጮሆ ጮሆ መተማመቻው መተማመኛቸው ካለፈ በኋላ የምትተማመኑት ነገር ፍጹም ሲጠፋ ምን አረጋለሁ አለ። እኔ ለህዝቡ እፈርዳለሁ ለነሱም እራራለሁ። በሌላ አባባል እግዚአብሔር አንዳንድ ጊዜ የምንተማመነው ነገር ስለሚያውቅ መተማመኛ የሆነ ነገር ሁሉ በእጃችን እንድጠፋ ምንም መተማመኛ እስክናጣ ድረስ ተጠብቀና መከራን ያዛል ይፈቅዳል። እግዚአብሔር ደግሞ እንደዚህ የሚያደርግ የሚፈትና መልአክ ይፈቅዳል። በዛን ጊዜ አያችሁ ገንዘብ ሲኖረን ለገንዘባችንን እናወድሳለን። ቤት ሲኖር ቤት ስለነበረኝ ዘመድ ካለ ዘመድ ስለነበረኝ ባንክ ደግሞ ገንዘብ ካለ ባንክ ገንዘብ ስላለኝ ነው ብለን ክብሩን ዝናውን ለምንሰጠው ነገር ሁሉ ስናጣ ለእግዚአብሔር ብቻ ክብር ስንሰጥ እግዚአብሔር መልስ ይሰጣል። እግዚአብሔር መከበር የሚፈልግ አምላክ ነው። እግዚአብሔር መደነቅ የሚፈልግ አምላክ ነው። ሌላ የማይገባ ክብር እንዳይ ስለዚህ ሁሉ አቅማችን ባለቀ እኔ እናንተን ቢሆን ዘዳግም 32ን አሰምራለሁ ግዜ ትብታችን ኩራታችን የሆነ ነገር ሁሉ ከህይወታችን እንዲጠፋ አደረጋል። እግዚአብሔር በኢዮብ ላይ የኮራበት አለ ምክንያት ይመስላችኋል? ለተወደዳችሁ ወገኖቼ ኢዮብ እኮ ሁሉ ነገር ስላለው አይደለም እግዚአብሔርን የፈራው ያከበረው በእግዚአብሔርን የተወደደው። እግዚአብሔር እንደውም በጣም ተኩራራ በኢዮብ ሰይጣን አንተ ያው በመድረም በሰማም ጥሮ ተባራለ ለመሆኑ ባሪያን አየህ እንዴ? ታውቃላችሁ ታሪኩን እንዴ? ባሪያ ማመን ችግር አለው? ልጆች አሉ ታታለው ምን ጎደለው ነገር እንዴ? ታንተን አከብርህ ማለት የተደረገውን ታስተውሳላችሁ። በዛ ሁሉ ግን ይየው ምን አለ ሰውነቱ እስክተላ ድረስ በገል ሰውነቱን እስክፍት ድረስ በገለኝም እንኳን ተስፋ አድርጋለሁ ነገር ግን መንገደነ በቤቱ አጸናለሁ። የምነ ጸሎት መተማመኛ ብቻ የሆነው እግዚአብሔር እንደሆነ ተስፋችን እግዚአብሔርና እግዚአብሔር ብቻ እንደሆነ እንጂ ሌላ መተማመኛ እንዳለ መቁጠር የለብንም። እግዚአብሔር ያውቃል ግዘን ደግሞ ይቀጥራልና በዚህ አይነት ህይወት ከጌታ ጋር ከቆየን ክርስቶስ ለግዘን ለጸሎታችን መልስ ነው። ሐሳብና ጥያቄ ካላችሁ እድል ሰጣለሁ። 9 ደቂቃዎች አሉን። አደራችሁን ተረባረቡ። ይሄ እንግዲህ በእውነት የህልውና ጉዳይ ነው። ጸሎት እስትንፋስ ነው። ጸሎት ህይወታችን ነውና እስኪ በዚህ ጉዳይ ላይ ጥያቄም ከሆነ ሐሳብም ከሆነ ያላችሁ ግን ጊዜያችንን እንድንጠቀም ጋብዛለሁ። ጌታ ይባርካችሁ። የመጀመሪያ ሰው ማን ነው ሞኑ? ቶሎ በሏ ጥያቄ ወዲም ሐሳብ ረበለው እሺ
ከተለደው ተባረክ። እሺ ዶክተር እሺ እዚህ ስትለም በጣም ዲቴል ነው እንትን ያልከን በጣም ያ ጸሎት በጣም ጥልቅ ነገር ነው በእውነት። እንግዲህ በዚህ ባለፈው ሳምንትም ያየነው አሁንም ያየናለው የተግባራዊ ጸሎት የምንለው ምንድነው? ማንኛውም ሰው እንግዲህ ሊጸልይ ይችላል በማንኛውም ቦታ። ትልቁ ነገር ምንድነው ጸሎታችን ምን ነው ዘላቂነት ጽናት ያለ እንዳውም በአንደኛ ተሰሎንቄ 5:17 ላይ ምንድነው ሳታቋርጡ ጸልዩ ነው የምለው። አሁን ቀደም የጠየቃቸው ጥያቄዎች በዛ ውስጥ ስንቶቻችን ነው እንግዲህ በየቀኑ በእውነት ከልብ በዘላቂነት እና ጽናት ባለ ምን ጸልየው እንደው እንደገና በሮሚ 12 12 ላይ ምድረው በጸሎት ጽኑ ነው የሚለው ስለዚህ ጽናታችን ምን ያህል ነው ይሄ በተለምዶ የምናደርግ ነገር ነው እውነት ክርስቶስን በየቀኑ ከፍለፊታችን አድርገን እያነጋገርን የምንለው ነገር እየተረዳን እያደረግን ነው የሚለውን የሚያሳስበን ነው በእውነት እንግዲህ ጸሎት ትንፋሽ ነው እንዳውም ባለፈው ሳምንት ላይ ሲነግረን ምንድነው ከምንወደው ጓደኞቻችን ወይም ቤተሰብ ጋር ስንነጋገር እንዴት ደስ እንደሚለንና እና ያለንም ጸሎትም ስንዋያጅና በአንድነት በጣም ደስ ይላል ከዛ ይበለጠ ደግሞ እግዚአብሔር አምላካችንን በፍቅር እና በጽናት ከሱ ጋር ስንጸልይና እሱም ደግሞ በሚያስፈልገው ሁኔታ ለጸሎታችን መልስ ሲሰጠን ምን አይነት ደስታ ነው እንግዲህ በዚህ ውስጥ የምናየው እንግዲህ ያለፈው ያን በዚህ ባለፈው ሳምንት ያየናቸው ይሄ የጸሎት ታጋዮች የተባሉት እነሱ እንዴት ይጸልዩ ነበር መልስስ እንዴት ያገኙ ነበር በእነኚህ ውስጥ እንግዲህ የምናየው እንደው ትልቁ ነገር በየለቱ ከእግዚአብሔር ጋር እንዴት ነው የምንገናኘው ቦታ መምረጥ አለብን በቀን ስንት ጊዜ እንጸልያለን ስንጸልይስ በእውነት እግዚአብሔር ጸሎታችን ይመልሳል ወይ በሚል አስተሳሰብ ነው የምንቀርበው ትልቁ ነገር እሱ ነው እንግዲህ እንደዛ ሴትዮ እንዳለችው ምንድነው ሁልጊዜ ከፊት ለፊቱ አንድ ትልቅ ተራራ አለ ለዛ ተራራ ተጸልይ ነበር አሉ ግን ተንበረከከችና ጸልያ ስትነሳ አውቃለሁ ይሄን አጥራራ እንደማይነሳ ብላ መልስ እንደሰጠች ታሪክ ተሰምሆናል እኛም ጸሎታችን እንደዛ ነው ወይ በእውነት እንበረከክ እግዚአብሔር ለምጸልየው መልሱን ይሰጠኛል ወይ በሚል ሁሉ ጊዜ ሳናቋርጥ እየጸለይን ነው የሚል የሚያሳስብ ነው ባጭሩ እግዚአብሔር ይስጥልን
እየተወደቀን ወይ ብራም እግዚአብሔር ባርክ ግሩም ስለሆነ ሐሳብ ተባረክ ሌላ ሐሳብ ወይ ጥያቄ ያለ ሰው አለ
ሄሎ
ለይ አቤት ሄሎ ምን ወንድምስም ድምጽ ሰምቻለሁ
እኔ ነኝ ተወልደ ነኝ
ፓስተር ተወልደ ጌታ ባርክ
እሺ ጌታ ባርክ አንተ ነው የመታሰቢያ ጥቅሱ ላይ በአማርኛ የህዝብ ማህበር ሁላችሁ በርሱ ታመኑ ብቻ ነው የሚለው ወደ እንግሊዘኛው ሄደን ስንመለከት ሁል ጊዜ ነው የሚለው ሌላ ቋንቋ እየተመለከቱ ብዙ ጊዜ እንደ ያለው ጥቅሶችን አንድ በአንድ ትርጉም ብቻ ለማረጋገጥ የተለያዩ ቋንቋዎችን የማቃቸውን አትሊስት 3 ቋንቋ አቃለሁ በእነሱ አያለሁ በቨርሽንም እንመለከታለሁና በእናት የቋንቋም ስመለከት ከእንግሊዘኛው ጋር የሚመሳሰል ሆኖ አግኝቻለሁና እዚህ ላይ ሁል ጊዜ ሳታቋርጡ የሚለው ከ አርስቱ ጋራ ማለት ከዋናው አርስቱ የምንማርበትም ህግ ጋራ በጣም አርጎ ቁልፍ የሆነ ቃል ነው የኤልያስን ስንመለከት ቀደም ብሎ የተነበበው አምላክን የምናጸሎት እንግዲህ እንደተባለው ቀደም ብሎ ጸሎት ልመናም ነው ምስጋናም ነው ስለዚህ ጸሎት የምናበዛው ምስጋና የምናበዛው በከፍታ ላይ ስንሆን ብቻ ነው ወይ ሸለቆ ላይ ስንወርድስ ጸሎታችን ድምጻችን ይጠፋል ወይ የሚለውን ጥያቄ ኤልያስ ነሳ ይችላል ና ኤልያስ ያኔ መሰለ ነብይ በከፍታ ሲሄድ የነበረ ሲከንፍ የነበረ አሁን ሸለቆ ውስጥ በወረደ ጊዜ በቃ የነበረውን ሁሉ ረሳና ፍርሃት ዋጠው ይገርመኛል ራስ የጥያቄ ነው ስጠይቅ ነበር እንዴ ኤልያስ ምንድነው ያስፈራው አዎ ጥያቄ በጠየቁ ይሄኛው ቀላል ይመስላል ግን ወደ ራስ ሲመጣ ቀላል አይደለም እንደሚናገሩት ያክል ኤልያስ ግደለኝ ብሎ እግዚአብሔርን እየጠየቀ አይደለም እንዴ እሷ ብትገድለውስ ምንድነው ታዲያ ሞት ሞቱ ሁለቱም ሞት ነው ለምንድነው ከሞት እየሸሸ ይበቃኛልና ግደለኝ ብሎ እየጠየቀው ይራስ እየጠየቀ ያለውና አንዳንድ ጊዜ እምነታችን ሲደክም ፍርሃት ሲውጠን የምንናገረው ሁሉ ነው የሚጠፋብን የምናስበው ሁሉ ነው የሚደባላለቅብንና ሁሉ ጊዜ እዚህ የጥቅስ በጣም ግሩም የሆነ ጥቅስ ነው በእውነት የመዝሙር ዳዊት 62:8 ላይ ሁሉ ጊዜ በከፍታም በዝቅታም ቢሆን እግዚአብሔርን መተማመን ሌላ ደግሞ ምን ተማመኑስ ሌላ ምን ሊኖር ይችላል ምን ሊኖር ይችላል ከሱ ውጭ እንደ ክርስቲያን እውነተኛ ክርስቲያን ከሆን ምን ልንተማመን ይችላል ማን ላይ እንደገፋለን ማን ላይ ተስፋ እናደርጋለን ስለዚህ ተስፋዎቹን ማስተዋወስ እንደሚገባን ይሄ ጥቅስ በጣም አርጎ አሳስቦኛል እኔ አስተምሮኛል ሁሉ ጊዜ በችግር በመከራ በከፍታ በዝቅታም እግዚአብሔርን መጠበቅ እንደሚገባን ተግባራዊ የሆነ ጸሎት ይሄኛው ነው እንግዲህ እነተኛ የሆነ የማይናወጥ ጸሎት አው በህይወታችን ሲደርስ ቀላል አይሆንም እግዚአብሔር ግን ደግሞ ከዚያ ቀጥለን የምንማረው ስለሚሆን በዚህኛው ላይ ብዙም ላንነጋገር ይችላልን ኤልያስ አይ ቲንክ በሚቀጥለው የምንነጋገርበት ይሆናል ነገ እና ይሄኛው ነው ከመገመታሰብ ያጠቅሱ ለማለት የፈለኩት ጌታ ይባርካችሁ
አሜን አፈን ፓስተር ተወልደ እግዚአብሔር ይባርክ እንግዲህ መጣብስ አስተማሮች ማካከለች ቢገኙ ግሩም ነው ከዚህ አንፃር እንግዲህ እንገደባለን የተወደዳችሁ ግን ተስፋ አለኝ በሳምንቱ ጥናታችን እግዚአብሔር በመንፈስ ቅዱስ አማካኝነት ሆኖ እንደሚያስተምረን ነግሩም ግሩም ሐሳቦች ቀርቧል እንግዲህ እናጠቃልል ሳለ በጸሎት ላይ ሁሉ ጊዜ በመዝጋና መጀመር ነው መዝጋና ይብዛ የሚያመሰግነኝ አከብረኝ እንዳለ ከዛ ደግሞ ከመዝጋና በኋላ ምንድነው የምታቀርቡ ነው አንዳንድ ጊዜ ጸሎታችን ቀደም ተከተለ ያዘ መሆን አለበት ወይ ነው ብሎ ሐሳብ አው እግዚአብሔርን ፈልግበት መንገድ አለ ስለዚህ እግዚአብሔርን በማመስገን የተወደሰውን ስሙን በማቆላመት እንጀምራለን በማመስገን ስለምን በላው ስለምንጠጣው ስለምንኖርበት ሌላ ደግሞ መናዘዝ ይቅር እንድል አድርገኝ አንተ ይቅር እንዳልከኝ አጫቱን ይቅር የማይል ሰው ይቅር አይባለትም መርሱም አገኝ ምላል ቃሉ ስለዚህ ይቅርታን እንጠይቃለን እዛ ደግሞ እግዚአብሔር በሕይወታችን የሚያስፈልገውን እንደሚያውቅ ስለምናውቅ በእምነት ደግሞ ፈቃዱ እንዲያደርግ እንጸልያለን እዛ ሁልጊዜ ስንዘጋ አመሰግናለሁ ስለመለስ ልዩ ተስተውሳለሁ እዛ ጸሎቴን ስዘጋ ሁልጊዜ ስለሰማ ስለመለስክልኝ ስትመለስም ስላየን አከበርን ይላል ይሄ በየቀኑ የምናየው እውነት ስለሆነ ስለዚህ በምዝጋና ያ ሁሉ ካልገባን ነው ጌታ ሆይ ጸሎት አስተምረኝ እንደ ደቀ መዛሙርት ተሾ አስተምረን ብለን እንጠይላለን እዚህ ስንዘጋ እንዴ የመጨረሻው መልእክት እንዴ ላይ እግዚአብሔር ቃል አነባለው ካርድ መጨረሻ ላይ እንዴ በጣም ግሩም የሆነ ሐሳብ ልበን እንደካስላል በላይ በሰማይ አደባባዮች እግዚአብሔር በመዝሙርና በሙዚቃ ይመለካል እኛ ደግሞ በዚህ ምድር ላይ ያለን ምዝጋናችንን በመግለጽ ስናመልክ የሰማይ ሠራዊትን አምልኮ እየተጠጋን እንሄዳለን ሃሌሉያ መዝጋናን የምሰዋ ሁሉ እግዚአብሔር ያከብረኛል እንዳለ በመዝጋናና በዜማ ድምጽ ባከብሮትና በተሞላ ደስታ ወደ ፈጣሪያችን እንቅረብ ይላል ያንን አድርገን እንገኝ እግዚአብሔር እርዳን ጌታ ይባርካችሁ መልካም ምሽትን እመኛለሁ ደህና አደሩ ተባረኩ
አሜን አሜን እግዚአብሔር ይባርክ ዶክተር አማኑኤል የተሳተፋችሁት ሁሉ እግዚአብሔር ይባርካችሁ አሁን ወደሚቀጥለው ፕሮግራም እንሄዳለን በመዝሙር ደግሞ የሚባርኩን ይኖራሉ ዘጊታችሁ የገባችሁትን ሁሉ እንኳን ደህና መጣችሁ ላለው እንነጋስ በቀይ በመዝሙር ያገለግሉናል ተባረኩልኝ
እንሰማለን ይመስለኛል
ትሰማላችሁ
እግዚአብሔርን እናመሰግናለን በሰንበት ትምህርት ውይይት ጊዜው እኛም እንግዲህ በመዘመር የሚቀጥለውን አገልግሎት እንቀጥላለን በባቢሎን ወንዞች ማዶ አዝነን ተቀምጠን ሲዮንን በሰዮን ጊዜ እጅግ አለቅስን የመጽናናት አምላክ ገለግን ያየናል። እንባችንን ጠርጎ ትብረታችንን ይጠግንልናል። ምሕረቱ ያልቅምና ለዘላለም ቸር ነውና የመዳን ኃይሉን ላሳየን በክንዱ ለሚጎበኘን መልካሙን መዓዛ በምስጋና አቅርቦለት በእልልታም ስገዱለት። የችግረኞችን ጩኸት ሰምቶ አይጨክንም። ምርቶቹን ከልቡ በፍጹም አያስጨንቅም። ጠላታቸው ልብን በነጎድጓድ ቀጥቅጦ ረድኤታቸው ከፍ ይላል ከሰማያት በግርማው ተገልጦ። ምሕረቱ ያልቅምና ለዘላለም ቸር ነውና የማዳን ኃይሉን ላሳየን በክንዱ ለሚጎበኘን መልካሙን መዓዛ በምስጋና አቅርቡለት በእልልታም ስገዱለት። በሥጋዎቻቸው የገነኑ ፈጽመው ሲወድቁ እግዚአብሔርን በመታመን የሚጠባበቁ በእንባቸው ፍሬ ያሸበረቁ በክንፍ ይወጣሉ ይሮጣሉ ይከብራሉ እንደ እንቁ። ምሕረቱ ያልቅምና ለዘላለም ቸር ነውና የማዳን ኃይሉን ላሳየን በክንዱ ለሚጎበኘን መልካሙን መዓዛ በምስጋና አቅርቡለት በእልልታም ስገዱለት። ለእኛ መጠጊያችን ጌታ እግዚአብሔራችን በምንም አንፈራም እርሱ ኃይላችን ነው። ከሰይጣን አሽከላ ስሙ ይጠብቀናል። ለአሞራም ሳይሰጠን በክንፎቹ አዝሎ ቤቱ ያገበናል። ምሕረቱ ያልቅምና ለዘላለም ቸር ነውና የማዳን ኃይሉን ላሳየን በክንዱ ለሚጎበኘን መልካሙን መዓዛ በምስጋና አቅርቡለት በእልልታም ስገዱለት። ምሕረቱ ያልቅምና ለዘላለም ቸር ነውና የማዳን ኃይሉን ላሳየን በክንዱ ለሚጎበኘን መልካሙን መዓዛ በምስጋና አቅርቡለት በእልልታም ስገዱለት።
አሜን። ምሕረቱ የማያልቅ አምላክ እግዚአብሔር ይመስገን። ተባረኩልን ስለዚህ መልካም መዝሙር። እግዚአብሔር ይባርካችሁ። አሁን ወደ ቃል እንሄዳለን። ወንድማችን ማሙሽ እንኳን ደህና መጣ። የእግዚአብሔር መንፈስ ካንተ ጋር ይሁን። ተባረክልኝ።
ሄሎ፣ ድምጽ ይሰማል? ማዚ
አሁን ትሰማለህ? ተባረክልኝ። እንኳን ደህና መጣ።
እንኳን ደህና ቆያችሁኝ። አመሰግናለሁ። እሺ፣ እግዚአብሔር አምላክን አመሰግናለን። ጋሜ ደግሞ ስለተገናኘን እግዚአብሔር ስም የተመሰገነ ይሁን። አንዴ መጽሐፍ ቅዱስ ክፍል አብረን እንድናይፈልጋለሁ። ሰሙን ለራሴ ሳሰላስለው ከነበረ አንድ ክፍል አካፍላችኋለሁ። የሐዋርያው ጴጥሮስ መልእክት አንደኛው መልእክት ላይ እንድናነብ ፈልጋለሁ። እሺ እንግዲህ የሐዋርያው የጴጥሮስ መልእክት አንደኛው ምዕራፍ 1 ላይ እሱን እንድናይፈልጋለሁ። ይህኛው ክፍል የአንድ ምዕራፍ 1 ላይ እንደዚህ ላይ ይህንን ክፍል እንግዲህ ሐዋርያው ጴጥሮስ የጻፈበት ምክንያት አለው። አንደኛ ጴጥሮስ የጻፈበት ዋነኛው ዓላማ ለዚህ እንግዲህ በየሀገሩ ለተበተኑ ክርስቲያኖች ለማጽናናትና ለማጠንከር ለማበረታታት ነው የጻፈው። ሁለተኛ ጴጥሮስ ደግሞ የጻፈው ከውጭ በኩል ደግሞ ከውስጥ በኩል ደግሞ ለሚመጣባቸው ፈተና ለማረም ለማስተካከል ነው። የመጀመሪያው ከውጭ በኩል ለሚመጣባቸው ስደት ፈተና እንዲጸኑ እንዲበረቱ ነው። የሁለተኛው ግን ከውስጥ ለሚነሱ ችግሮች ራሳቸው እንዴት መጠበቅ እንዳለባቸው ለማስተማር የተጻፈ ነው። እኔን ያነሳሳይ ግን ለማጥናት ሁለት ነገር ነው። አንደኛ ነገር አንደኛ ጴጥሮስ ወይ ደግሞ ሁለተኛ ጴጥሮስ ለማንበብ ውስጤን የገፋፋው ምክንያቶቹ ሁለት ናቸው። አንደኛው ጌታችን ኢየሱስ ክርስቶስን ጴጥሮስ እንዴት ይረዳዋል? እግዚአብሔር መንፈስ ለጴጥሮስ ኢየሱስ ክርስቶስን እንዴት አድርጎ ገለጠለት? አብሮ የዋለ አብሮ ያደረ ሰው ነው። እንግዲህ እኛ የጽሑፍ መረጃ ነው ያለን። ጽሑፍ የተጻፈውን መንፈስ ቅዱስ በርቶልን ነው። ግን አምላክ ስጋ ሆኖ በአካል ተራምዶ በአካል ተንቀሳቅሶ ሲሄድ ሲበላ ሲጠጣ ሲደክመው ሲዝል አብረውት ነበሩ። አብሮ ነበረ ጴጥሮስ። ብዙ ጊዜ አምላክነቱን ለመረዳት ሲፈተን፣ አንዳንድ ጊዜ ሲገባው፣ አንዳንድ ጊዜ ደግሞ ሳይገባው ብዙ ውጣ ውረዶችን ሲያሳለፈ እንደነበር በመጽሐፍ እናያለን። እና ጴጥሮስ እንዴት አድርጎ ተረዳው? እሱ ነው አንድ የሳበኝ ለማጥናት። ሁለተኛው ምክንያት ደግሞ የኛ አሁን ጴጥሮስ ደግሞ ምንድን ነው ክርስቲያኖች በክርስቶስ ኢየሱስ ማን ናቸው ይላል። አወር አይደንቲቲ ኢን ክራይስት፣ ክርስቲያን በክርስቶስ ያለው ማንነት ምንድን ነው የሚለውን ለማወቅ ሁለቱ ምክንያት ናቸው የገፋፉኝ ለማንበብ ይህንን መጽሐፍ። ስለዚህ አንደኛው ክርስቶስን ለማየት በመፈለግ ነው በመጽሐፉ ውስጥ። ሁለተኛው ደግሞ ምንድን ነን እኛ ማንን በክርስቶስ ማንኝ እኔ በክርስቶስ አንድ ሰው ማን ነው? ስለዚህ ስላገኘ ነው ማንነት ምን ይላል ጴጥሮስ የሚለውን ለማየት ነው ያነሳሳኝ። ድምጼ ይሰማ እርግጠኛ ነኝ አይደል? ማዚ
ይሰማል በደንብ።
እሺ ስልኬ ብዥ ስለሚል ነው ይቅርታ። በዚህ ምክንያት ነው። ስለዚህ አንድ ጥቂት ቁጥሮችን አንብበን እንጀምራለን። በእነዚህ ሁለቱ ነገሮች ለማየት ጥቂት ቁጥሮችን እናነባለን፣ አብረን እናነባለን። እንደዚህ ይላል፣ የኢየሱስ ክርስቶስ ሐዋርያ ጴጥሮስ በጳንጦስ፣ በገላትያ፣ በቀጶዶቅያ፣ በእስያና በቢታንያ ተበትነው በመጻተኝነት ለሚኖሩ ለእግዚአብሔር ምርጦች እግዚአብሔር አብ አስቀድሞ ካወቃቸው ኢየሱስ ክርስቶስን ለመታዘዝ ደግሞ ለተረጨባቸውና በመንፈስ ቅዱስ አማካኝነት ለተቀደሱት ጸጋና ሰላም ይብዛላችሁ። የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። እርሱ ከታላቅ ምሕረቱ የተነሳ በኢየሱስ ክርስቶስ ከሞት በመነሳት ምክንያት ለሕያው ተስፋ በሚሆን አዲስ ልደት እንዲሁም በሰማይ ለማይጠፋ ለማይበላሽና ለማይለወጥ ርስት እንደገና ወለደን። እናንተም በመጨረሻው ዘመን ሊገለጥ የተዘጋጀው ድነት እስኪመጣ ድረስ በእምነት አማካኝነት በእግዚአብሔር ኃይል ተጠብቃችኋል። ቢያስፈልግ አሁን በብዙ አይነት ፈተና ውስጥ ሆናችሁ ለጥቂት ጊዜ መከራን ብትቀበሉም እንኳ በዚህ እጅግ ደስ ይላችኋል። እነዚህ ነገሮች በእናንተ ላይ የደረሱት በእሳት ተፈትኖ ቢጠራም ቀፊ ከሆነው ወርቅ ይልቅ እጅግ የከበረው እምነታችሁ እውነተኛ መሆኑን ይረጋገጥና ኢየሱስ ክርስቶስ በሚገለጥበት ጊዜ ምስጋናን፣ ክብርን፣ ውዳሴን እንዲያስገኝላችሁ ነው። እርሱንም ሳታዩት ትወዱታላችሁ። አሁን ባታዩትም በእርሱ ደስ ታምናላችሁ። መግለጽ በማይቻልና ክብር በሞላበት ሐሴት ደስ ብሏችኋል። የእምነታችሁን ፍጻሜ እርሱም የነፍሳችሁን ድነት የተቀበላችሁ ነውና ለእናንተ ስለሚሰጠው ጸጋ ትንቢት የተናገሩት ነቢያት ስለዚህ ድነት ተግተው በጥንቃቄ መረምሩ ነበረ። በእነርሱ ውስጥ የነበረው የክርስቶስ መንፈስ ስለ ክርስቶስ መከራ እንዲሁም ከመከራው በኋላ ስለሚሆነው ክብር አስቀድሞ በመናገር ያመለከታቸው ጊዜ መቼና እንዴት እንደሚፈጸም ይመረምሩ ነበር። አሁን ከሰማይ በተላከ መንፈስ ቅዱስ ወንጌልን ባበሰሩላችሁ ሰዎች የነገሯችሁ ነገር ባወሩላችሁ ጊዜ እናንተን እንጂ ራሳቸውን እንዳላገለገሉ ተገልጠላችሁ። መላእክትም እንኳን ሳይቀሩ እነዚህን ነገሮች ይመኛሉ ይላል። አንግሊሳና በደሰማችሁ ትንሽ ሰፋ ያለ ቁጥር ነው እስከ ቁጥር 12 ነው ያነበብኩት። ግን ከቁጥር 1 እስከ 3 ድረስ እነዚህ መልእክቱን የተላከላቸውን ሰዎች እንድናቃቸው ያደርገናል። በጀመረው ነገር እንግዲህ ተበትኖ በየሀገሩ ያሉ ናቸው። በእነዚህ በአምስት አካባቢዎች ላይ ተበትኖ ያሉ ክርስቲያን እህት ወንድሞች ናቸው። ለነዚህ ነው ይሄን መልእክት የጻፈው። ቀድም እንዳልኩት የተጻፈበት ዋንኛ ዓላማ ከውጭ በእምነታቸው ምክንያት ለሚደርስባቸው ጫና ፈተና በቃ ማበረታቻ እንዳንድ ሐዋርያ እንዳንድ የእግዚአብሔር ተልእኮ እንደተሰጠው ወአገልጋይ ለማጽናናት የተጻፈ መልእክት ነው። ግን ወደ መልእክቱ ከመግባቱ በፊት ስለማንነታቸው ይነግራቸዋል። ማን እንደሆኑ ሁለት አይነት ማንነት ይነግራቸዋል። ማንነታቸው አንደኛ ነገር መጻተኛ ይላቸዋል እና መጻተኞች ናቸው። ምክንያቱም በደንብ ደግሞ ካየነው ክፍሉንም እነዚህ ክርስቲያኖች ከቤታቸው ተሰደው የወጡ ቤት ንብረታቸውን ያጡ በእምነታቸው ምክንያት የተፈናቀሉ ከቦታ ቦታ የሚንከራተቱ ቋሚ ስፍራ የሌላቸው እንግዶች ናቸው። እና ጴጥሮስ በዚህ መልእክት ውስጥ በሁለተኛው መጻተኝነትን በጣም ያተኩርበታል። መጻተኞች የሚለውን ቃል በብዛት ይናገራልና አንደኛው ማንነታቸው መጻተኛ ናቸው። ቋሚ ቦታ የሌላቸው ደልደል ብለው የማይቀመጡ እና ወይ ደግሞ እርግጠኛ ያልሆኑ ናቸው በሚኖርበት ስፍራ መቼ እንደሚፈናቀሉ ያውቁት መቼ በእምነታቸው ምክንያት ችግር ደርሶባቸው እንደሚነሱ የማያውቁ እንግዳ ናቸው። ለዚህ ዓለም እንግዶች ናቸው። ይሄ ዓለም ተደላድለው የማይኖርበት ስፍራ የሆነባቸው ናቸው። እነዚህ መጻተኛ ማንነት አላቸው እና ወይ ደግሞ በእናንተ ሀገር ቋንቋ ግሪን ካርድ የሌላቸው ናቸው። እና በቃ ደልደል ብሎ እፎይ ብለው መኖር የማይችሉ ግን በቃ አየር ላይ ተንጠለጠሉ ናቸው። በዚህ ዓለም ላይ አየር ላይ ናቸው። አንደኛው ማንነታቸው መጻተኛ ናቸው ነው። ሁለተኛው ግን ከዚህ በተቃራኒ ደግሞ ሌላው ማንነታቸው ምንድነው? በመጻተኝነት የሚኖሩም ቢሆን እንኳን የእግዚአብሔር ምርጦች ናቸው። እንግዲህ ሌላው የእግዚአብሔር ምርጥ ናቸው። ሁለተኛ ደግሞ አስቀድሞ እግዚአብሔር አብ ያወቃቸው ናቸው። ሶስተኛ ደግሞ መንፈስ ቅዱስ የቀደሳቸው ናቸው። አራተኛ ደግሞ የተረጨባቸው ናቸው ክርስቶስን ለመታዘዝ። በሌላ በኩል ደግሞ ሌላ ሰማያዊ ማንነት ሰማያዊ ዜግነት በመድር መጻተኞች ናቸው። መጻተኛ ምድራዊ ዜጎች ናቸው። በእግዚአብሔር ዘንድ ደግሞ ሰማያዊ ዜግነታቸው ደግሞ በእንደዚህ አይነት መንገድ ነው የሚገለጠው። አንድ የእግዚአብሔር ምርጥ ናቸው። በቃ እግዚአብሔር አብልጦ የሚወዳቸው ምርጦች ናቸው። በእግዚአብሔር ዘንድ እንደ ምርጥ ነው የሚታዩት። አሁን ጌታችንም በሉቃስ ወንጌልም ላይ እንዳለው እኔ እላችኋለሁ ለምርጦቹ እግዚአብሔር አይፈርድላቸውም ምን ይላል? እንዴ እላችኋለሁ ሉቃስ 18 ላይ ፈጥኖ ይፈርድላቸዋል ይላል። ስለዚህ እነዚህ ምርጦች ናቸው፣ የእግዚአብሔር ምርጦች ናቸው። በእግዚአብሔር ዘንድ የተወደዱ ናቸው። እግዚአብሔር ያያቸው ናቸው። ደስ የሚሰኝባቸው የአይኑ ማረፊያ ናቸው። ምርጤ በብሉይ ኪዳን እንግዲህ ምርጤ ለባሪያው የተነገረ ቢሆንም ደግሞ እስራኤል ደግሞ የእግዚአብሔር ምርጥ ነው። በአዲስ ኪዳን ደግሞ ኢየሱስ ክርስቶስን የተቀበለ ሰው ሁሉ በእግዚአብሔር ዘንድ ምርጥ ነው። አሁን ከህዝብ እግዚአብሔር የሚለይ አምላክ ሆኖ ሳይሆን ግን ጌታን የተቀበለ ሰው ነው። ያልተቀበለ በእግዚአብሔር ልጅና ልጅ ያልሆነ ነው የሚባለው። ልጅ የሆነ ነው ጌታን የተቀበለ፣ ያኛው ደግሞ እግዚአብሔር ፍጥረት ነው የሚሆነው። ምርጥነትን የእግዚአብሔር ምርጦች ተብለዋል። በሌላ እንዲህ ምርጥ ሆኜ እንዴት እሰደዳለሁ እንዳይሉ መጻተኛ ናቸው። በክርስቶስ ያላቸው ማንነት የእግዚአብሔር ምርጥ ናቸው። በሌላ በኩል ደግሞ እግዚአብሔር አስቀድሞ ድሮ ያወቃቸው ናቸው። ከጥንት ያወቃቸው ድንገት የመጡ አይደሉም። እግዚአብሔር ፕሮግራም ውስጥ የነበሩ ናቸው እና እግዚአብሔር አስቀድሞ ያወቃቸው ናቸው። እኔ ምሳሌ የምሰጠው በዚህ ነው። ሁለት ልጆችን በአምባችን እናስብ እና አንዱ ትልቅ ነው፣ አንዱ ትንሽ። ልጅቷ ትንሽ ናት። በአምሯችን እንድናስብ እፈልጋለሁ። ህጻናት ከዛ ቃቃ ትጫወታለች። እሱ ከፍ ያለ ነው። ልጅቷን ይወዳታል። ገና ከልጅነቷ ጀምሮ እሷ ሳታውቅ በጣም ቆንጆ ናት። ደስ ይሰኛል በእሷ። ከዛ ልጅቷ ደግሞ አደገች። ኤሌመንታሪ ገባች ማኖ ካንድስ ካራት ከኬጂ ገባች ያንኔን በርቀት ነው የሚያያት ይወዳታል ልጆች ሊመስዋት ሲሉ ይከባከባታል ከልጆች ያስጥላታል ሌላ ጊዜ ደግሞ ኤሌመንታሪ ስትገባ እሱ ከፍ ያለ ክላስ ስለነበረ ልጆች ሲተናኮል ይጠብቃታል ለምን ነው አትማቱ ይላል እሱ አታውቅም እሱ ደግሞ ከልጅነቱ ነው የሚወዳት ከዛ በኋላ ኤሌመንታሪ ገባች ሃይ ስኩል ገባች አሁንም እንደዚህ ጎረቤቶች ሲተናኮሏት ይከላከልላታል ይጠብቃታል እንዴ ልጅ እንዴት ነው እንደዚህ የሚያደርግ ተገረማለች እሷ ከዛ ዩኒቨርሲቲ ገቡ ድንገት እሱ ቀድሞ ገብቶ ስለነበረ እሷ ሁለተኛ ስትገባ ተገናኙ ከዛ በኋላ ፍቅር ጀመሩ ተዋደዱ ከዛ ከዛ አንድ ቀን በጣም ተገረመችና አንድ ነገር ታወራው ፈለገች ስለዚህ ሐሳቧ ልትገልጽልና እኔ በቃ አንድ ነገር ልነግር ፈልጋለሁና ያወሩ ግን በቃ መቼ እንደወደዱ ታውቃለህ አለች እስኪ ንገሪኝ መቼ እንደደርሽኝ አለ ያኔ ከዚህ ላይ ሃይ ስኩል እየተማርኩ ያለ አንተ ድንገት እኛ ግቢ በሆነ በስራ ጉዳይ መጣ ከዛ በኋላ ልጆች ሲደልጅ ተናኮን ይሲሉ አስጠለልከኝና በቃ አይዞሽ አልከኝ አበረታታይ እስከ ቤት ድረስ ሸኘኝና ምንም አታቀኝ ዝም ብለ ደርሰህ ነው እኮ እንደዚህ መልካምነት ያረክልኝ ብዙዎች ነበሩ አንተ ግን እንደዚህ ያደረከኝና ከዛ በኋላ እሱ ደግሞ ኦ ደስ ይላል እኔ ግን እኔ ደግሞ መቼ እንደወደዱሽ ልንገርሻላት እሺ መቼ እንዴ እኔ አንቺ ገና እቃቃ እየተጫወትሽ ከና ኬጂ የገባሽ የነመንተሪ ያለሽ ያንን ሁሉ ዘመን ወድሻለሁ ይላታል ከዛ እሱ ቀና ብላታ የውነት ገረማለች እንዴ ይሄን ሁሉ ዘመን ተወደኝ ነበር አዋ እኔ ግን እንኳን አላውቅም ነበር ግን እኔ ግን አውቃለሁ ከህፃንነትሽ ጀምሮ ነው የምወድሽ ይላታል አሁን እቺ ልጅ ይሄንን ሰውዬ አሁን አወኩ አሁን ነው ደርኩ ብላ ስትል እሱ ደግሞ ጥንት ነው ደርኩ ሻላት ማለት ነው አሁን ለመከተል ፍጋት የለባት ምን ሰውዬ ባገባው ወደው ከዚህ በኋላ ጥቶኝ ይሄዳል የሚል ፍራት የለባት ለረጅም ጊዜ ፍቅሩ የተፈተነ ነው እሷ ሳታውቀው ሲወዳት ይኖር ነው ይሄን ሁሉ ዘመን የወደዳት አካል ከዚህ በኋላ ላለው ዘመን አይከብዳትም ለመከተልም ጭንቅ አይሆንባትም ይሄን ሰው ለማፍቀርም ጭንቅ አይሆንባትም በብዙ ስለተፈቀረች ብዙ አይጨንቃትም ይሄ ሰው አያውቀኝም ብላ ተሰጋም በጣም ረጅም ጊዜ ነው የሚያቀር ማለት ነው እነዚህም ደግሞ ክርስቲያኖች መጻተኛ ቢሆኑ ተንከራታች ቢሆኑም እንኳን አስቀድሞ እግዚአብሔር ያውቃቸው ነበር አወኩኩ ምናም ብለው ሲመጡ እንዴ ድሮ ነው ገና ያወኩ ይላል እግዚአብሔር ማለት ነው ፈልጌ መጣው ሲሉ አይ እኔ ነኝ እኮ እንድትፈልጉኝ ያረጋግላል ስለዚህ በእግዚአብሔር ዘንድ አስቀድሞ የታወቁ ናቸው ድንገት አይደሉም የሚያልፉበትን ሁሉ ያውቃል እግዚአብሔር ኦኬ እግዚአብሔር ስለኔ ሁሉ ያውቃል ብለው እንዲያስቡ ይፈልጋል በሌላ በኩል ደግሞ ሌላው ማንነታቸው ደግሞ በመንፈስ አማካኝ የተቀደሱ ናቸው ይላል እንግዲህ መቀደስ ሁላችን እንደምናውቀው መለየት ነው እና ከዚህ ክፉ ዓለም ላይ መንፈስ ቅዱስ ነው እነሱን ከዚህ ክፉ ዓለም ለማውጣት መንፈስ ቅዱስ ቀድሷቸዋል ከዛ ደግሞ እግዚአብሔርን ለመታዘዝ ደግሞ የክርስቶስ ደም ተረጭቶባቸዋል እግዚአብሔር አብ አስቀድሞ ያውቃቸዋል ኢየሱስ ክርስቶስ ደሙ ተረጭቶባቸዋል የክርስቶስ ደም ከኃጢአት የሚያነጻው አምላክን ለመታዘዝ መንፈስ ቅዱስ ደግሞ አርፎባቸዋል ከዚህ ክፉ ዓለም ሊለያቸው በሌላ በኩል ካየን ስላሴ የተረባረበባቸው ናቸው ስለዚህ አንድ አማኝ በክርስቶስ ኢየሱስ የሆነ አንድ አማኝ የስላሴ የተረባረበበት ፍጡር ነው ማለት ነው እግዚአብሔር አብ እግዚአብሔር ወልድ እግዚአብሔር መንፈስ ቅዱስ ለማዳን ስራ የሰራበት አካል ነው ማለት ነው በጣም አድርጎ ኢንቨስት የተደረገበት ነው በክርስቶስ ያላቸው ማንነት ለነዚህ ሰዎች ጸጋና ሰላም ይብዛላችሁ ይላል አሁን በክርስቶስን ዲናችሁ ካላችሁ በኋላ ደግሞ በክርስቶስ እንደዚህ ጥም ብሎ ሞልተው ግን ቤት ክራይ ያላቸው የሚከፍሉበት ወደ መሬት ሲመለሱ ስደት ላይ ናቸው ከቤት ተፈናቅለዋል ርስታልባ ሆነዋል ቋሚ ነን ብለው የሚኖሩበት ቦታ ላይ ለጌታ ሲው ተሰደዋል ርስታልባ ናቸው በአንድ በኩል የተወጠሩ ናቸው በክርስቶስ የተሞሉ ናቸው በቃ አስቀድመው የታወቁ ናቸው መንፈስ ቅዱስ ነው ከዚህ ዓለም ስራዬም ነው የለያቸው የክርስቶስ ደም ነው ያነጻቸው ሌላ በኩል ደግሞ ቤት ተከራይ ናቸው ተንከራታች ናቸው ልክ ሐዋርያው ጳውሎስ ነው በጣም ሊገርም ጸጋ ያለው ሐዋርያ ነው ግን በቤት ክራይ ነበር ብዙ ጊዜ የሚኖር የነበረው እና ይሄ ሰማያዊ ማንነትና በክርስቶስ ያላቸው ማንነትና ይሄ ደግሞ በምድር የሚኖርበት ማንነት አይጋጭባቸው ስለዚህ ክርስቲያን ሰላም የሚያጣው ሁለቱን ሲያምታታ ነው እንዴ በእግዚአብሔር ምርጥ ከሆንኩ እንዴት ጤና ይዛባለ በእግዚአብሔር ዘንድ አስቀድሜ ከታወቅኩ እንዴት ነው ቤት ክራይ መክፈል የሚያቅተኝ ብሎ ሊያማራ አይችልም መጻተኛነቱን መዘንጋት የለበትም በዚህ በኩል ደግሞ በክርስቶስ ዘንድ ያለውን ማንነት ማወቅ አለበት በሌላ በኩል ደግሞ በዚህ ምድር ላይ ነው እንግዳ ነው መጻተኛ ነው ሁለቱን ሲያጋጭ ሰላም ነው የሚያጣ ማለት ጴጥሮስ ከዚህ ነው የሚጀምረው ሰላምታውን ይሄንን ካላችሁ በኋላ ወደ ቀጣይ ቁጥር ደግሞ ጸጋና ሰላም ለነዚህ ይብዛላችሁ ብሎ ከተናገራቸው በኋላ ወደ ቀጣይ ቁጥር ይሄዳል ማለት ነው። ቁጥር 3 ላይ የጌታችን ኢየሱስ ክርስቶስ አምላክና አባት ይባረክ ይላል። እንዴ ለምን ነው ይባረክ የሚያስብለው? አንድ አሁን ለምሳሌ ይሁን መልካም እንደሚባል እግዚአብሔር ይመስገን እንላለን። ጌታ ይባረክ እንላለን። ሰው ከሞት ቢተርፍ እግዚአብሔር ይባረክ ይባላል። ሰው ይሁን እድል ሲገጥመው እግዚአብሔር ይባረክ ገለምረደው ራሳችን ደግሞ ከሆነ ነገር ብንደርስ ጌታ ይባረክ ፕሬዝ ጋድ እንደምትናንተ እንደምትሉ ይባላል። ምስጋና ለእግዚአብሔር እናቀርባለን። ከፍ ያለ ምስጋና ጴጥሮስ ለምን ነው ምስጋና የሚያቀርበው? ምን ተፈጥሮ ነው ምስጋና የሚያቀርበው? አሁን ቅዱስ ጳውሎስ ኤፌሶን ላይ ደግሞ እንደዚህ ይላል። ከምዕራፍ 1 ቁጥር 14 ያለው ኤፌሶን ላይ ያለው ቅዱስ ጳውሎስ አሁን ያኔ መጀመሪያ ሲናገር ሲጽፈው በአንድ አረፍተ ነገር ነው፣ በግሪኩ በአንድ አረፍተ ነገር ነው። እና እንዲያውም ፍጹም 14 ቁጥር አንድ አረፍተ ነገር ነው። ተገረመ፣ ተደነቀ እግዚአብሔር በሰራው ስራ እና ሊያቆም እስከማይችል ድረስ 14 ቁጥር እንግዲህ አንድ አረፍተ ነገር እንዴት ይሆናል? ፍጹም ነገር ነው። በቃ ካፉ ሊቆም አልቻለም። እግዚአብሔር ያደረገው ጌታ እግዚአብሔር ይባረክ ይላል። በሰማያዊ ስፍራ በመንፈሳዊ በረከት ይባረክ የጌታችን ኢየሱስ አምላክና አባት ይባረክ። እሱ አስቀድሞ ወለደ ይዘረዝራ ይባረክ ይባረክ ማለት ጴጥሮስም እንደዛው ይባረክ ነው። እዚህ ጋር መጣ። ምንድነው ይባረክ ያስባለው? እንዴ ይባረክ ያስባለውማ ይናገራል። እግዚአብሔር ይባረከበት ምክንያት ምንድነው? እርሱ ከታላቅ ምሕረት የተነሳ በኢየሱስ ክርስቶስ ከሞት መነሳት ምክንያት ለሕያው ተስፋ ለሚሆን ለአዲስ ልደት እንዲሁም በሰማይ ለማይጠፋ ለማይበላሽና ለማይበላሽ ድረስ እንደገና ወለደን ይላል። ስለዚህ እግዚአብሔር ይባረክ የሚለው ተወልደን ነው፣ በመወለዳችን ነው ይላል። ለአዲስ ውልደት እግዚአብሔር ስለዳረገን። አንድ ክርስቲያን ማለት ዝም ብሎ ከእናትና ከአባት ተወልዶ ክርስቲያን መሆን አይቻልም። ጌታን በመቀበል ነው፣ ከሞት መንጋጋ በክርስቶስ ኢየሱስ በማመን የተሰቀለውን በማየት እጁን ለዚህ ለተሰቀለው ጌታ ሰው ሲሰጥ የእግዚአብሔር ልጅ ሆነ፣ አዲስ ፍጥረት ይሆናል። ዝም ብሎ የእግዚአብሔር ልጅ መሆን አይቻልም፣ አዲስ መሆን አይቻልም። በእግዚአብሔር በአዘጋጀው በክርስቶስ በማመን አዲስ ፍጥረት ይሆናል። ከሞት በመነሳት ክርስቶስ ከሞት በመነሳቱ ያመኑ ሁሉ ዳኑ። በብሉይ ኪዳን የተሰቀለውን እባብ ያዩ ሁሉ እንደ ዳኑ በአዲስ ኪዳንም ደግሞ ጌታችን ለኒቆዲሞስ እንዳለው እንዲሁ ደግሞ የተሰቀለው ክርስቶስን በማየት ያመኑ ይድናሉ። አዲስ ፍጥረት አዲስ ልደት ያገኛሉ። እና አዲስ ውልደት ተአምር ነው። በዚህ ዓለም ላይ ብዙ ተአምራቶች አሉ። በቃ በጥንት ዘመን ምንም ስልክ አልነበረም። በጥንት ዘመን እንደዚህ ቪዲዮ አልነበረም። በጥንት ዘመን ቴክኖሎጂ ምንም አልነበረም። እና ብዙ የቴክኖሎጂ ተአምራቶች እናያለን፣ ከሰው አእምሮ በላይ የሆኑ። በዚህ ዓለም ላይ ትልቁ ተአምር ግን አንድ ሰው አዲስ ይወለድ ነው። ይሄ ደግሞ በመንፈስ ቅዱስ አማካኝነት የሚሆን ተአምር ነው። እኔ እገረማለሁ። አሁን እንዴት አድርጌ ጌታ እንደተቀበልኩ እገረማለሁ፣ ያለፍኩበት መንገድ ስለማቅ። ይሄን እግዚአብሔር ካልሆነ ማንም ሊፈጥረው የሚችል ተአምር አለ? አዲስ ውልደት። ለዚህ እግዚአብሔር ይባረክ ይላል። ጴጥሮስ በጣም ነው የሚገረመው ለአዲስ በመወለዳችን። ይሄ ደግሞ አዲስ ልደት ለአዲስ መንግስት ገጣሚዎች ያደርገናል፣ ለአዲስ ተስፋ ገጣሚ ያደርገናል። አዲስ የተወለድ ነው ይላል ጴጥሮስ፣ ከሞት ያመለጥ ነው። አንድ ክርስቲያን እኮ በጥምቀት ጌታን ሲቀበል የግል አዳኝ አድርጌ ነው ብሎ ሲቀበል እኮ ወደ ውሃ አይደለም የገባው፣ ማለት ውሃ ውስጥ አይደለም ገብቶ የወጣው፣ ከሞት ነው አመልጦ የወጣው። ዝም ብሎ የሆነ ስራ ተፈጽሞ አይደለም የወጣው፣ ከሞት ከጨለማ መንግስት ወደሚደነቅ ብርሃን ነው ሾልኮ አመልጦ የወጣው። ከቀንበር ከፈርዖን ቀንበር ነው በግብፃውያን ምሳሌ በእስራኤልን በመራበት እግዚአብሔር ከፈርዖን ቀንበር ነው በኤርትራ ባህር ተሻግሮ ያለፈው። ልክ ከሙሴ ጋር የተባበሩ ዘንድ በምድረ በዳ ሲሄዱ በባህር ውስጥ ተጠምቁ አለፉ እንደሚለው እንደዚህ ነው አመልጠን የመጣ ነው ማለት ነው። በአዲስ ተወለድ ይላል። ሰው ጌታን ሲቀበል ከጨለማ መንግስት ነው አመልጦ ወደ እግዚአብሔር መንግስት ፈልሶ የሚሄደው። ለዚህ እንገረማለን፣ እንደነቃለን። ይሄ አዲስ ውልደት ጌታ ይባረክ ይላል። ይሄ ግን የሆነው ከሞት በመነሳቱ ጌታችን ይላል ይህን ይባርክ ካለኝ አዲስ ወለደ አዲስ የተወለድ ነው ደግሞ ይላል ጴጥሮስ ለሕያው ተስፋ ነው ይላል። ለማይጠፋ ለሕያው ተስፋ ለማይጠፋ ለማይበላሽ ለሕያው ተስፋ ነው። ከዛ ደግሞ ለርስት ነው የተወለድ ነው ለተስፋ ነው። እንግዲህ እኛ ጌታን የተቀበልነው ስንቀበል አዲስ ተወለድን። ይህ ተአምር ሆነ። ለዚህ ሁሉ ጊዜ አመስጋኝ ነኝ። ይህን ተአምር እግዚአብሔር ብቻ ያደረገው ሕይወታችን የተወለድነው ግን ለተስፋ ነው። ተስፋ ቢስ ለመሆን አልተወለድንም። ተስፋ ቢስ ነበርኩኝ ብለን እንደምንዘምረው ሳንወለድ በፊት ነው። ስንወለድ ግን ተስፋ አለ አግኝተናል። ለተስፋ ነው የተወለድነው። እያንዳንዱ ሰው እንግዲህ ወላዱ ሲወልደው ድንገት የሚወለድ ይኖራል በሰው ዘንድ ማለት ነው። እግዚአብሔር ዘንድ ግን አስቦ ነው እንዲሁም በእውነት ቃል አስቦ ወልደ ይላል። አዲስ ውልደት ሆን ተብለን ታስበን የተወለድነው እግዚአብሔር በዘላለም ሐሳቡ አስቀድሞ አወቃቸው እንደሚል አስቀድሞ አስቦ ነው የወለደን። ተቀበሉ ለተስፋ ነው የተወለድነው። ተስፋ የተስፋ ልጆች ነን። አሁን ተስፋ ቢስ መሆን አንችልም እኛ በቃ እንደ ጌታ እንደሌለው ሰው ተስፋ ቢስ አይደለንም እኛ። ለተስፋ የተወለድነው በተስፋ ለመጠበቅ ተስፋ አለን። ተስፈኞች እንድንሆን ነው የወለደን። የምን ተስፋ ነው ስንል ደግሞ እንዴ የሚጠብቀን የርስት ክብር በጣም ከባድ ነው ይላል። ይህን ጳውሎስ በጣም ያብራራል። ኤፌሶ ላይ ጽሊላችሁ የርስት ክብር ለቅዱሳኑ የሚጠብቀውን የርስት ክብር ባለጠግነት ታውቁ ዘንድ ጸልያ ይላል። አሁን የሚጠብቀን የርስት ክብር ብልጥግና በጣም አእምሯችን ሲገለጥ ነው የምናውቀው ይላል ጳውሎስ በኤፌሶ ላይ ማለት። እዚህ ላይ ደግሞ የሚናገረው ጴጥሮስ ምንድን ነው? አሁ በምድር ላይ ስትንቀሳቀሱ ቤታችሁ ንብረታችሁ ተወስዶባችሁ እርስት አልባ ናችሁ፣ ቋሚ ነገር የላችሁ፣ ግን ይጠብቃችኋል ርስት ይላል። የርስት ነገር በጣም ሁልጊዜ ይገርመኛል። በብሉይ ኪዳኑ ርስት ዋና ነገር ነው። ለዚህም ነው ዘማሪው ገመድ በማረ ስፍራ ወደቀች ርስቴን ተዋበችልኝ ይላል። እንግዲህ ርስት ገመድ እየወረወሩ ነው እንግዲህ ርስት የሚካፈሉት ገመድ ይወረውሩና ይሄ ዘማሪው ገመዴን ሲወረውር ምርጥ ስፍራ ላይ ወደቀችልኝ ገመድ ይላል። ከዛ ርስቴም ተዋበችልኝ ይላል። ርስቱም ደግሞ እግዚአብሔር ያደርገዋል። እዚህ በእግዚአብሔር ርስቱ ሆነለት። መጽሐፍም እንደሚናገረው የእግዚአብሔር ልጆች ከሆንን ደግሞ ወራሾች ነን ይላል። ደግሞ እግዚአብሔርን ራሱን ወርሰዋል። ርስታችን እግዚአብሔር ነው የሚሆነው ሲመጣ። እግዚአብሔር የሆነ ሁሉ የኛ ይሆናል፣ እግዚአብሔርም የኛ ይሆናል። የሚጠብቃችሁ የርስት ክብር ይላል። ስለዚህ አሁን በምድር ያለው ርስት የሚበላሽ የሚጠፋ ነው። አሁን ለምሳሌ ከወላጆቻችን ርስት ብናገኝ ደስ ይለናል። አንዳንድ ቀን ለምሳሌ አስባለሁ እናቴ ከአባቴ ከወላጆቼ ርስት ቢኖራቸው ትርፍ ነገር ቢኖራቸው እያስባለሁ። በአጋጣሚ ብዙ ነገር ሰፊ ነገር የላቸውም ሊያወርሱኝ የሚችሉት ማለት ነው። ግን አንዳንድ ቀን አስባለሁ ምን ነው አያቶቼ ኑሯቸው ቢሆን ርስት የሚያወርሱኝ ብዬ አስባለሁ። ኑሮ ለማቀል ይጠቅማል። ግን ምንም የለም ርስት ምንም የለም። በቤተሰቦች ዘንድ ምንም የተቀመጠልኝ ርስት የለም። ግን በእግዚአብሔር ዘንድ የተቀመጠልኝ ርስት አለ፣ የተቀመጠላችሁ ርስት አለ ይላል። እንዲያውም የሚጠብቀን ትልቅ ክብር ነው ይላል። አሁን ቢያስፈልግ በጣም በልዩ ልዩ ፈተና ልናልፍ እንችላለን። ግን የሚጠብቀን አስደናቂ የሆነ የርስት ክብር ነው የሚጠብቃችሁ ይላል ጴጥሮስ ማለት ነው። የማይበላሽ ነው። በዚህ ተስፋ አድርጉ ይላል። የሚጠብቃችሁ ይሄ ነው። ስለዚህ አንዱ በክርስቶስ ያለን ይሄን ነው ይላልና፣ ግን ይሄን ርስት ግን እናንተ የምታገኙ ቁጥር 3 ላይ ምንድነው የሚለው? እናንተ በመጨረሻው ዘመን ሊገለጥ የተዘጋጀው ድነት እስኪመጣ ድረስ በእምነት አማካኝነት በእግዚአብሔር ኃይል ተጠብቃችኋል። ይሄን ተስፋ መውለዱ እኛ ለርስት ማዘጋጀቱ ብቻ ሳይሆን በመጨረሻው ዘመን ሊገለጥ ጌታችን ሲመጣ ሊገለጥ ላለው መዳን ግን ለዚህ ሁሉ በረከት ተካፋይ እንድንሆን ምን ይላል? በእግዚአብሔር ኃይል በእምነት አማካኝነት ተጠብቃችኋል። እዚህ የሚጠብቀን የእግዚአብሔር ኃይል አለ። ከርስት እንዳንጎል የሚጠብቀን የእግዚአብሔር ኃይል አለ። አሁን ደግሞ ተስፋ አለን፣ ዋስትና አለን። የወለደን አምላክ ኦኬ፣ የወለደን አምላክ ለተስፋ ነው የወለደን፣ ለርስት ነው የወለደን፣ ያወርሰን ነው የወለደን። ግን ደግሞ ለዛ እስክንደርስ ድረስ በእምነት አማካኝነት ስናምነው በእግዚአብሔር የተጠበቀን ቆያለን። እና በእግዚአብሔር የተጠበቃችሁ ናችሁ ይላል። ለምን ያልጠፋ ነው ብዬ እንደልቀን አስባለሁ። ለምን ጌታን ያልካድኩት ብዬ አስባለሁ። ብዙ ምክንያቶች ነበሩ። ይዞን ነው እግዚአብሔር ማለት ነው፣ ጠብቆን ነው። ስለዚህ እንዳይኑ ብሌን እንደጠበቀን እናውቃለን። የሚጠብቀን ደግሞ አይተኛም አያንቀላፋም ተጽፏል። እና በእምነት የተጠበቀን ነው የምንቆየው ለዚህ ለከበረ ነገር። ከዚህ እንዳንጎል የጠበቀን ነው እግዚአብሔር ያለ። ይህን ተስፋ ደግሞ ይሰጣቸዋል። ስደት ላይ ነው ያሉት፣ እንዳይክዱ እንደ ተስፋ እንዳይቆርጡ፣ እንዴት ጸናው ብለው እንዳይገረሙ፣ እግዚአብሔር ነው ያጸናቸው ጠብቋቸው ነው ብለው እንዲያስቡ ያደፋፍራቸዋል ማለት ነው። ይህም ከካላቸው በኋላ ጠብቃቸዋል ካላቸው በኋላ ግን አለ። ከዛ በኋላ ከቁጥር 6 ጀምሮ ደግሞ የሚላሪ ነገር ግን አንድ ነገር ደግሞ እንድታስቡ ፈልጋል እና ሁለት ነገር ይነግራቸዋል። አሁን ቢያስፈልግ ይላል፣ ቢያስፈልግ አሁን ያነ መዳን እስኪመጣ ድረስ ቢያስፈልግ በልዩ ልዩ መከራ ታልፋላችሁ ይላል። ለጥቂት ጊዜ አስፈላጊ ሆኖ ከተገኘ በልዩ ልዩ መከራ ታልፋላችሁ ይላል። ግን ስታልፉ ግን እጅግ ደስ ይላችኋል ይላል። ለመከራ እያለፋችሁ እጅግ ደስ ይላችኋል ይላል። እኔ ሐዋርያቱ በጣም ይመሳሰሉብኛል። ያዕቆብ ከዚህ ጋር ይመሳሰላል፣ ጴጥሮስ ይመሳሰላል። ቋንቋቸው በጣም ይግባባሉ እርስ በርስ፣ አንድ አይነት መንፈስ ስለጠጡ ማለት ነው። ያዕቆብ መከራ ይደርስባቸው ደስ ይበላችሁ ይላል። እሺ ከቤት ተፈናቀልክ? አዎ ደስ ይበል። በምን በመፈናቀሉ ሳይሆን በመፈናቀልን ምክንያት እግዚአብሔር በሚሰራው ስራ ላይ ደስ ይበልህ ይላል። እና ጴጥሮስም ደስ ይበላችሁ ይላል። እዚህ በአንድ በኩል ይሄን እንድታውቁ ፈልጋለ በቃ በልዩ ልዩ ፈተና ታልፋላችሁ ላል ለጊዜው በልዩ ልዩ ፈተና ያ ፈተና ይላል ከወርቅ ይልቅ እንደተከበረው እምነታችሁን እንዲገለጥ እንዲጠራ ወርቅ ለሳ ተፈትኖ ሁሌ ተለመደም ቢሆን ወርቅነቱ እንደሚታይ እዚህ ላይ ደግሞ ጴጥሮስ ከወርቅ ይልቅ የከበረው ምን እምነታችሁ ለሳ ተፈትኖ የከበረ መሆኑ እንዲታይ ነው ፈተና የሚያመጣችሁ ላል እግዚአብሔር ፈተናውን ብዙ ጊዜ ወደታችሁ የሚያመጣው እንግዲህ ክፉ ለማጥፋት ቢሆንም እግዚአብሔር ግን ቼክ እንድናረግ ራሳችን ያለንበት ሁኔታ ቼክ እንድናረግ ነው በዚህ በእናንተ አገር ይኖራል በያስባሉ ፋይናል ኤግዛም ከመፈተናቸው ፊት አንዳንድ ቦታ ላይ የፋይናል ከመፈተናቸው በፊት ልክ እንደ ፋይናል አይነት ፈተና ይዘጋጅላቸዋል ፋይናሉን አስቀድመው እንዲያውቁት እንዲያዩት እንዲረዱት ማለት ነው ከዛ ቼክ ወይ ደግሞ ሞዴል ያላቋቋም ሞዴል ማለት ነው ይፈተናሉ ሞዴሉ ቼክ ማድረጊያ ነው ለዛ ለፊተኛው ኤግዛም ለሚጠብቀው ኤግዛም ብቁ ነኝ ወይስ አይደለም ብሎ ቼክ እንዲያደርጉ ነው ማለት ነው ብቁ ካልሆኑ በደንብ ያጠናሉ ብቁ ከሆኑ ኮንፊደንሳቸውን ያዳብራሉ እንደገና ይቀጥላሉ ማለት ነው ስለዚህ አስቀድሙ ፈተናም ልክ እንደዚህ ነው እምነታችን የሚያክም በእግዚአብሔር ላይ በእግዚአብሔር ላይ ጽም ነው የሚለውን ቼክ እንድናደርግ ነው እግዚአብሔር ለዚህ ክፉ ለክፉ የሚያስባቸውን ክፉ ነገሮች እግዚአብሔር ለዚህ ለመልካም ነገር ይጠቀማል እምነቴ ምን ያክል ነው በእግዚአብሔር ላይ እንደደገፍ አሁን ዝም ብሎ ቢተውን እግዚአብሔር እኮ ለፋይናል ቀን ዝም ብሎ ቢያዘጋጀን እኮ አቋማችን ሳንይ ቼክ ሳናደርግ ድንገት የመከራ ቀን ይመጣል ድንገት የፈተና ቀን እንደሚመጣባቸው ግን ፈተናዎች ግን ፈተናዎች ግን እምነታችን ይያየን ያጠነከሩ የበሰሉ እንዲያውም ደግሞ እዚህ ላይ እንደሚናገረው ለክብርና ለውዳሴ ይሆንላል ሳይላል ጌታ ሲመጣ መታፈብት ልዩ ልዩ ፈተና እምነታችን የጠራ እንዲሆን ያደርጋዋል ከውሸት እምነት እንድትጠብቁ ያደርጋችኋል በሌላ በኩል ደግሞ የሚጠብቃችሁ ደግሞ ያኔ ለምስጋና ለክብር ይሆንላችኋል መጽሐፍ እንደሚናገረው እነዚህ ከታላቁ መከራ መጥተዋል እንደሚለው ማለት ነው እነዚህ ሁሉ ለምስጋና ይሆንላችኋል ልክ አንድ ተማሪ እግሩን ዘፍዝፎ በኋላ ያጠና አድሮ ውሎ ሰንብቶ ከርሞ ሰኔ 30 ሲመጣ ለምስጋና እንደሚቆመው እንደሚጨበጨብለት ጎበዝ እንደሚሆን እንደሚመሰገን ክርስቲያኑም በልዩ ልዩ ፈተና ያልፋል ሰኔ 30 የሚባል ደግሞ ይመጣል እግዚአብሔር ያዘጋጀው አንድ ቀን ይመጣል የሚሸልምበት የዛን ቀን በልዩ ልዩ ፈተና ማለፋችን ለምስጋና ይሆንላል ለውዳሴ በእግዚአብሔር ዘንድ ለመወደስ ለምስጋና ይሆንልናል እንዴው የሚጠብቀን ነገር ቀላል እንዳይመስላችሁ ሐዋርያው ጳውሎስ በአንደኛ ቆሮንቶስ ላይ እንደሚናገረው አሁን ቢያስፈልግ የጊዜው ቀላል መከራ ሊገለጥ ካለው ክብር ጋር ተነጻጽሮ የሚለው ክፍል ማለት ነው የጊዜው ቀላል መከራ የዘላለምን የክብር ብዛት ከመጠን ይልቅ ያጎላዋል የሚለው ክፍል አለ በጣም ይገርመኛል አሁን የሚያስበት መከራ ቀላል ይለዋል በጊዜው ይቀላል ማለት እንዴ የተገረፈው ግርፋት እኮ በጣም ማጥሜ ጳውሎስ ለሞት ብዙ ጊዜ ግን ቀላል ናት ይላል ከምን ጋር የሚያነጻጽረው ሊመጣ ካለው የክብር ብዛት ይላል በጣም ከሚጠብቀን የክብር ብዛት አንዱ ደግሞ እዚህ ጋር ያየነው ምንድነው ውዳሴ ይሆንላችኋል ለመወደስ ክብርና ውዳሴ ያመጣላችኋል ይላል የሚጠብቀን ብዙ ክብር ነው ይላል ብቻም ሳይሆን ደግሞ የዘላለም ክብር ነው ይላል አሁን ብዙ ክብር ሳይሆን ደግሞ የዘላለም ክብር ነው ይላል የዘላለም ክብር ነው ብቻ ሳይሆን ደግሞ ምንድነው የሚለው ደግሞ ከመጠን ሁሉ ያለፈ ከመለኪያ ሁሉ ያለፈ ይላል በዚህ ዓለም ላይ ብዙ ነገሮች የምንለካበት አለ ደስታን የምንለካበት በጣም ደሳለኝ በጣም ሐሴት አረኩ ያለ መለኪያዎች ይኖርናል ይሄ የሚጠብቀን ግን የክብሩ ብዛት በጣም ብዙ ነው ደግሞ የዘላለም ነው በዛ ላይ ደግሞ መጠን የለውም ይላል መለኪያ ነው ሁሉም የሚያልፍ ይላል ይጠብቃቸዋል ይላል ስለዚህ ይህንን ያደርግላቸዋል በፈተና ትንሽ ተስፋ እንዳትቆርጡ ብሎ ያደፋፍራቸዋል አንዴ ነው ሁለተኛው ዞን መብቂያው ላይ ያለው ደግሞ ምንድን ነው የሚለው አንድ በመከራ ታልፋላችሁ ነው ሁለተኛው ግን ቁጥር 8 ጀምሮ ደግሞ ምንድን ነው የሚለው እርሱ ሳታዩት ትወዱታላችሁ አሁን ባታዩትም በእርሱ ታምናላችሁ መግለጽ በማይቻልና ክብር በሞላበት ሐሴት ደስ ብሏችኋል የእምነታችሁን ፍጻሜ እርሱም የነፍሳችሁን ድነት እየተቀበላችሁ ነውና ይላል ይላኛው ደግሞ ምንድነው በጴጥሮስ ሁለተኛው ምንድነው አንደኛው ልዩ ልዩ ፈተና ታልፋላችሁ ቀድም ያየነው ሁለተኛው ግን ልዩ ብራራ በማይችል ይገለጥ በማይችል ደስታ ታልፋላችሁ ይላል እንዴት ይላል አንደኛ ጌታችንን ባካላ ያያችሁት ጴጥሮስ ታድሏል አምላክ ስጋ ለብሶ ሲንቀሳቀስ እግሩን ነክቶታል እግሩን አባራውን አይቷል ሲደክም አይቷል አምላክ ስጋ ለብሶ በምድር ሲንቀሳቀስ አይቷል ትልቅ ድል ነው አብርሃም ቀኔን አየ ተመኘ ቀኔንም አየ ደስም አለው እንዳለ ጌታችን በጣም የብዙ ጉጉት ነበር ጴጥሮስ ያን እድል ገጥሞታል በአካል አየ በመገለጥ ተራራ ላይ ቆሞ ነበር ከጴጥሮስ አየ ተገረመ ተደነቀ ጴጥሮስ ራሱ እንዴ በቃ ባኖርድሻልና እዚህ እንቆያል ያን ክብር ግርማ አይ ተረሰምቻ አይደለም ጽፍላችሁ ለሁለተኛ ላይ ተረሰምቻ አይደለም ክብሩን ግርማውን አይቼ ነው ከሰማይ ድምጽ ሰምቼ ነው በመገተራራ ተገልጦልኝ ነው አምላክን በቃ የዚህ ሁሉ ዓለም አምላክን አየው በቃ ዳሰሰው ሚስጥራት በሩለት በጣም ታደለ ተገረመ ጴጥሮስ እና የትልቅ እድል ነው ማለት ነው እና እንዲያውም ጌታችንም እንዳለው እናንተ አሁን የምታዩትን ብዙ ነቢያት ተመይተው ነበር ሊያዩት አለ ለጴጥሮስ ታድለው አዩት ግን ይላል አሁን ለሚጽፍላችሁ እናንተ ግን አያያችሁትም ባካ ሳታዩት ግን ትወድታላችሁ ከዛ ሳታዩት ትወድታላችሁ ብቻም ሳይሆን ባታዩትም በስተምን ያላችሁ ደግሞ ትወድታላችሁ ላይ የሚወዱበት መጠን ግን መግለጽ በማይቻል ክብርና ሐሴት ትወድታላችሁ ላይ ይበቃ ደስ የሚል ነው አንዱ የምናልፍበት እንግዲህ በመከራ ብቻ ሳይሆን ደግሞ በደስታ የነፍሳችን መዳን የተቀበልን ስለሆነ ጌታችንን ባናየውም ግን ያበቃ በመንፈስ ቅዱስ አማካኝነት የተገለጠልን ሊባረክ በማይችል ደስታ እናልፋለን ማለት አንድ መዝሙር አለ ማልወጣው ፍቅር ይዞኛል ይላል ያንተ ፍቅር ውስጤ ያለው እየጨመረ እየጨመረ ሄደ ይላልና ማልወጣው ፍቅር ይዞኛል ይላል የምልሃለኝ የምልህ ቋንቋና ጥቼ ነው እንጂ በጣም አለ ብለ አሁን ባንድ በእያንዳንዱ ክርስቲያን ውስጥ የሚያልፍ ሊብራራ የማይችል ደስታ አለ ጌታችን በዮሐንስ ወንጌል ላይ እንዳለው ማንንም ሊነካው የማይችል ደስታ ተወላችኋለሁ ሰላሜን ደግሞ ሰጣችኋለሁ ነው የማይነካ አሁን ክርስቲያን በመከራ ብቻ የሚያልፍ አይደለም ግን ሊብራራ በማይችል የደስታ ማዕበል ውስጥ የሚያልፍ አለ በጌታ ደስ ይበላችሁ ደግሞ ደስ ይበላችሁ እንደሚል ይሄም እዚህ ጋር ደግሞ ክብር በመላበት ሐሴት አላየነውም ጌታችንን ግን በመንፈስ ደስ ይላል ይሄን ደስታ መካፈል እንችላለን አሁን ብዙ ጊዜ አንድ አንድ ኢንተርቪውዎች ሳይ ወይ ደግሞ እንደዚህ ሰዎች ተሞክሮ ሳይ በጣም ገረማለሁ ማለት ጌታዬን አየሁት ብሎ በቃ ነፍስም አልቀረልኝ ይላል አሁን ሐዋርያ ዮሐንስም እንኳን ነፍስ አልቀረልኝ ይላል አብሮት የዋለው ያደረውን ጌታችንን ወደ ሰማይ ከሄደ በኋላ በራይ ሲገለጥለት ወደቀ እንደሞተ ሰው ሆነ ክብሩን አየ በፊቱ ይርጉ ይቁም እነዚህ ይርጉ ይቁሙ ሌላ በኩል ደግሞ በዚህም ዘመን ደግሞ ሊበራ በማይችል ደስታ ውስጥ ደግሞ የሚያርፉ ሰዎች አሉ አይን አንዳንድ ቀን እኔም በጣም አጣጥመዋለሁ እና በነፍሴ ውስጥ ልወጣው ወደማልችል የደስታ ማዕበል ውስጥ ያስገባኛል በጣም እንድፍለከነት የሚያደርገኝ ጊዜ አለ ሌላ ጊዜ እኮ በጣም በልዩ በዲፕሬሽን እኮ ማልፍበት ጊዜ አለ በጭንቀት በፈተና ሌላ ጊዜ ብቀላበረው በማልች ከየት መጣ በማልት ግን በክብር ከሐሴት የሞላበት ደስታ ታልፋላችሁ ይላል በዚህ መንገድ ታልፋላችሁ ይላል ግን እንዳትረሱ ምጻተኛ ናችሁ ደግሞ ይላችኋል ከዛ ከቁጥር 20 ጀምሮ ከ10 እስከ መጨረሻው ደግሞ ያለው እንደው እንዴ አሁን እናንተ ይሄ እናንተ ተቀበላችሁት መዳን ይላል ያገኛችሁትን ክርስቶስን ማለት ነው ነቢያ ሐዋርያ ተመይተውት ነበር በመጽሐፍ መርምረውት ነበር ይጓጉ ነበር የክርስቶስን መልስ ይነግራችሁ ነበር ትልቅ መዳን ነው ይላል ትልቅ መዳን ነው መላእክት ነቢያትና የድሮቹ ሰዎች የተገረሙበት ብቻ ሳይሆን መላእክት እንኳን ሊያዩት ይመኙ ነበር ይጓጉ ነበር ይሄን መዳን ይላል ስለዚህ በትልቁ ነው ያዳናችሁ እግዚአብሔር ያዳናችሁ በትልቅ መዳን ነው ብሎ ይዘጋዋል ማለት ነው ትልቅ ድነት አግንታችኋል ስለዚህ ጌታ ይባረክ ብሎ ጴጥሮስ ይዘጋዋል እንዴም ሲጨርስ ይሄኛው ሐሳብ እንግዲህ የሚናገረን ምንድነው አንደኛ ነገር ሰማራይ ሳርግ በእኛ ማነን ማወቃለን መጣተኛ ነን በዚህ ዓለም ላይ በክርስቶስ እግዚአብሔር ምርጥነን አስቀድመን የታወቀን በመንፈስ የተቀደሰን ከርክስና የነጻን በክርስቶስ ለርስት የተዘጋጀን የተወለደን ለተስፋ የተወለደን ደግሞ በክርስቶስ እንዲህ ይላል ማታለን ማንነት ከሞት ያመለጠን ሰዎች ግን ደግሞ ዘወር ስንል ደግሞ ቤት ክራይ አለ ምድር ላይ በቤት ክራይ ዘወር ስንል ደግሞ ህመም ደግሞ አለ ዘወር ስንል ደግሞ ፈተና ደግሞ አለ እንዴ ታዲያ አምላክ የሚወደው ይሆነ ለምን በፈተና አልፋለው እንዳንል መጻተኛ ናቸው በዚህ ዓለም ላይ ይላል ሁለቱን ማንነት ማጋጨት የለብንም ቢያስፈልግ በሁለት ማንነት ታልፋላችሁ ይችላል አንደኛው በልዩ ልዩ ፈተና ነው ያው እምነታችን ቸክ ለማድረግ ነው ተፈትኖ ግን ለክብር ለውዳሴ ይሆናል ጌታችን ሲመጣ የዘላለም ክብር ብዛት ይለዋል መጠን ያለፈ የክብር ብዛት ይጠብቃቸዋል ይላል ይሄን አንድ ወቁ ይላል በሌላ በኩል ደግሞ በልዩ ልዩ ፈተና ደግሞ ስናልፍ ደግሞ ብቻ ሳይሆን በሐሴት ደግሞ እንዳታልፋላችሁ ይላል ይሄን ታጣጥማላችሁ ይላል ይዳናችሁ ግን በጣም በትልቅ መንገድ ነው ብሎ ይናገራል አምላክን እንድናመሰግን ከጴጥሮስ ጋራ ከዲዮን ከጳውሎስ ጋር ጌታ ይባረክ እንድንል አዳነኝ እግዚአብሔር አዳነኝ እንድንል ማለት እኔ በጣም ሁሉ የምገረመው አንዱ በዚህ ነው እግዚአብሔር ይመስገን አዳነኝ ይላል መዳን የሚለመድ አይደለም ሁሉ ጊዜ አዲስ ነው በቃ ምን እንደነቀበል ነው እግዚአብሔር እንዴት አርጎ አዳነኝ እንዴት አርጎ ከዚህ ክፉ ዓለም ለየኝ እንዴ ካልተገረመ ካልተደነቀ መዳናችን ቀላል ነው ማለት ነው በእኛ ዘንድ ማለት ነው ልንድን እንደሚገባን ቆጥረናል ማለት ነው። መዳን ፈጽሞ የሚገባን አይደለም። ጌታ ይባረክ ምንልበት ምናመሰግንበት ተግባር ነው ማለት ነው። ስለዚህ እግዚአብሔር ሁላችንን ይርዳ። በልዩ ልዩ ፈተና ምናልፍ ሰዎች እግዚአብሔር ያውቃል ምናልፍበት መንገዳችንን ለመፈተን ነው ቸክ ለማድረግ ነው። እሱም ደግሞ መጨረሻ ላይ ክብር እንደሚያመጣ ማወቅ በሌላ በኩል ደግሞ አንድ ደግሞ በመናፍስበት ሁሉ ሐሴት አለ ክብር አለ። ይሄን ያልቀመሰን ደግሞ ማንወጣው ማንዘልቀው የደስታ የሰላም ማበል አለ። ወደዛ ያልገባን ሰዎች በጣም እግዚአብሔር ያዘጋጀዋል ወደዛ እንድንገባ በሁለቱ መንገድ እንደምናልፍ አንዱን ካንዱ ሳናጋጭ። አሁን ለኛ እግዚአብሔር የሚወደው ከሆነ ለምን ተቃያለው ለምን ነው ነው እግዚአብሔር ይወዳቸዋል እነዚህ ክርስቲያኖች ግን ደግሞ ያሉት ምድር ላይ ነው ንጻተኛ ናቸው። ሁለቱን ማንነት ሳናጋጭ ያጣጣምን የታገስን ተስፋ ያረግን የጸናን እግዚአብሔርን እንድንጠብቅ ታላቁን መዳን የኛ መዳን መላእክት እንኳን ሰርፕራይዝ ያደረገ ነው። መላእክት እንኳን ለማየት የሚጓጉት ነውና ያንን ይያየን ክርስቶስ በልባችን ሞልቶ በክብር በደስታ እንድንኖር እግዚአብሔር ይዳን። ጌታ ይባርካችሁ።
አሜን አሜን። እግዚአብሔር ይባርክ ወንድማችን ማሙሽ አንጋውን ያብዛልህ በአገልግሎት ይባርክላለሁኝ። መርግነት ህይወትህን የሰጠው ጌታ ደግሞ ለታላቅ ነገር ያብቃ ተባረክልኝ። እሺ አሁን ወደ መዝሙር እንሄዳለን። ነጋሽ በቃ እንደገና በመዝሙር ይባርኩና ተባረኩልኝ።
እሺ እግዚአብሔር ይመስገን ስለመጣውቃል እንዘምራለን። የኔ ተስፋ የተሰረው በኢየሱስ ደም በጽድቁም ነው። ከቅዱስ ኢየሱስም በቀር ሌላ የለኝም የማምነው። በኢየሱስ ላይ ቆማለሁ ሌላው መሪ ሰጣሚ ነው። ሌላው መሪ ሰጣሚ ነው። ፊቱን ጨለማ ሲጋርደኝ በኗሪው ጸጋ አርፋለሁ። አውሎ ነፋስ ሲነሳብኝ ከጌታዬ እጠጋለሁ። በኢየሱስ ላይ ቆማለሁ ሌላው መሪ ሰጠሚ ነው። ሌላው መሪ ሰጠሚ ነው። ተስፋው ኪዳኑና ደሙ ከአጥፊው ጎርፍ ያወጡኛል። ነፍሴ ረዳት በተች ጊዜ እርሱ ተስፋዬ ይሆነኛል። በኢየሱስ ላይ እቆማለሁ ሌላው መሬት ሰጣሚ ነው። ሌላው መሬት ሰጣሚ ነው። በመለኮት ድምፅ ስገለጥ የእርሱ ሆኜ እገኝ ይሆን። ጽድቁን ብቻ ተለብሼ ለመቆም በጸጋው ዙፋን በኢየሱስ ላይ ቆማለሁ ሌላው መሪ ሰጣሚ ነው። ሌላው መሪ ሰጣሚ ነው። አሜን። በማሰጥመን በኢየሱስ ላይ መቆም እንድንችል ጌታ ይርዳል።
አሜን አሜን። እግዚአብሔር ይባርካችሁ። ሁልጊዜ በእሱ የተመሰረትን እንድንሆን ተስፋችን በእሱ የተገነባ እንዲሆን እግዚአብሔር እያንዳንዳችንን ይርዳን። ስለነበረን ጊዜ ሁሉ እግዚአብሔርን እጅግ አድርገን እናመሰግናለን። አሁን ወደ ጸሎት ከመሄዳችን በፊት ዛሬ የተቀደመው የሆነው 72:32 ይሆናል።
የተቀዳውን ምን ሰማበት ቁጥር 605475489 86 አክሰስ ኮዱ 712861 ፓውንድ ይሆናል። ያንዛም በዌብሳይቱ ደግሞ shalomtel.com ገብተን በዛ በቅርብ የተቀዱ የሚለውን ነክተን የተቀዱትን ማዳመጥ እንችላለን። ለሌሎችም መጋበዝ እንችላለን። ይሄ እንግዲህ የሻሎም ፕሮግራማችን በቀን 3 ጊዜ ይካሄዳል። ጧት በ6 ሰዓት፣ በምሳ ሰዓት ደግሞ 12 ሰዓት፣ ማታ በ8 ሰዓት እንደ ኢስተርን አቆጣጠር በየቀኑ ይካሄዳል። ሮብ ሮብ የጾም ጸሎት ጊዜ አለን። ለቤተሰብና ለልጆቻችን የምንጸልይበት ወሩ በገባ በመጀመሪያው እሁድ ደግሞ የጾም ጸሎት ጊዜ ይኖረናል። ሁልጊዜ ሰንበት ደግሞ ለማትሄዱ ሰንበት ሌሎችንም መጋበዝ ለምትፈልጉ የሰንበት ፕሮግራም አለን 10:45 የሚጀምር በዛም ደግሞ እየገባችሁ እንድትገለገሉ የሌሎችንም ደግሞ እንድትጋብዙ ላሳውቅ እፈልጋለሁ። ባካችሁ ሚውት አድርጉልኝ። እሺ፣ ሌላው ማስታወቂያ መናገር የምፈልገው በጁላይ ለሚደረገው ኮንፈረንስ ከጁላይ 1-5 ይሄ ወር መጨረሻችን ነው የምዝገባው። ይሄ ወር ሲያልቅ ምዝገባው ይዘጋልና ለመሄድ እየወላወላችሁ ያላችሁ ቶሎ ተመዝገቡ። ምዝገባው ሳይዘጋ ምን ያህል ሰው እንደሚሄድ ማወቅ ስላለብን መክፈልም ስላለብን ለቦታው እንዲያዝልን ለእናደፋፍራችሁ እንፈልጋለን። ሁላችሁም ተመዝገቡ። ለመገኘት የምትችሉ ሁሉ ይሄ ወር ሲያልቅ ምዝገባው ይዘጋልና ባካችሁ ሳይዘጋ ተመዝገቡ። በመገኘት ደግሞ በረከት እንደምታገኙ ያለ ነው ሄደን የነበር ነው ልንነግራችሁ እንወዳለን። በጣም የበረከት ጊዜ ነበርን። ባለፈው ጊዜ በአካል ተገናኝተን አብረን እየዘመርን አብረን እየጸለይን የምንሄድበት ሌላ ቦታ የለም፣ የሚረብሸን ነገር የለም። ያለን ሐሳባችን ሁሉ ለመጸለይ ወደ ጌታ ለመጥረብ ነውና ሐሳባችን ሁሉ ተሰብስቦ በአንድነት ሆነን በአንድነት እየበላን በአንድነት እየዋልን በጠዋት ማለዳ ጀምረን ጥሩ ጊዜ የበረከት ጊዜ ነበረን እና ማናችሁም እንዲያመልጣችሁ አንፈልግም። ባለፈው ያልተገኛችሁ እንደገና እንድትገኙ ሄዳችሁ የነበራችሁ ደግሞ እንዳትቀሩ ልናሳስባችሁ እንወዳለን። የበረከት ጊዜ ይሆናል። እግዚአብሔር ስሙን ጠርተን በምንሰበሰበበት ሁሉ በረከት አዟልና የዛ በረከት ተካፋዮች እንድትሆኑ እንወዳለን። ያለና ሳስባችሁ እንወዳለን። አሁን የምስጋና የጸሎት ጊዜ እሰጣለሁ። የጸሎት አደራ ያላችሁ የምስጋናም ያላችሁ ትንሽ እንቀበልና ወደ ጸሎት እንሄዳለን።
እግዚአብሔርን አመሰግናለሁ። ክብር ምስጋና ለእሱ ይሁን። ምሕረቱን ቸርነቱን ጸጋውን አብዝቶልን በሰላም አውሎ ሲባርከን ቆይቶ አሁንም በቃሉ ተባረከን። አምላካችን ምስጋና የደረሰው ሰበትበት በስማሬም በጸሎትም በመምራትም የምታገለግ ያገለግላችሁ ብዙ ጌታ አምላክ የባርካችሁ ጸጋውን ያብዛላችሁ። እግዚአብሔር አምላክ የጸሎት ሰዎች ያድርገን። በሱ የምንታመን የምንደገፍ ሰዎች ያድርገን። እንደ ተማርነው ጸንተን መኖር እንድንችል እግዚአብሔር አምላክ ይርዳን። ምሕረቱን በእኛም በልጆቻችን በእናታችን ላይ ላደረገ ጌታ ምስጋና ይድረሰው። በእያንዳንዷ ቀን የምስጋና የንስሐ ጊዜ ለሚሰጠን አምላካችን የተመሰገነ ይሁን። ሁላችሁንም ጌታ አምላክ ይባርክ።
አሜን። እግዚአብሔር ባርክሽ ማርሸት። እሺ፣ ሌላ
ሄሎ። እኔም አመሰግናለሁ። አሁን
ትየፈጠኑ መጀመሪያ ከዛ ትያቡ
እንደሚባላችሁ እናመሰግናለሁ። ከበርላስ ፊል እሱን ያላመሰግን ምን እናመሰግናለን። ምሸትና ንጋት ፈረቃ ሰጥቶ ሳምንት ወደ ሳምንት ቀን ወደ ቀን ወር ወደ ወር እያደረገ አመት ወደ አመት እድሜ ላይ እድሜ የሚጨምርልን አባታችን፣ ጨለማውን አንግቶ ብርሃን የሚያደርሰን አባታችን كف النرقاء لنا مسكنا اللي انت على تستعي على مسكنا ما انا مسكنا لن لن يسد انا يتشن مسمرنا ان انت لديك كاموش بالركات قاتشك اقاونا بزالاتو ديك كمان تهكتين ساتلو املاكاتشون متاثورا لاتشون يانم تبارك الله تبارك ويقدسك وتبارك تقدسك يا ولاتك بركاتك جمر وجمر ويملات لك زماروتن مروتن استماروتن برك الياتنا تجا الناس اللي على الرجال نفس قال هو انا اللي ناقر يا راسي على الرجال اللي ناقر يلا فين شلنا ببرهان ميا مزورلن اسو خنيا غير طلعت يوتس واغا تاغتو حبرخان ميادسنا بات يسو طقانو انجي بنيا قما ادلم يسو ادلم يسو طقانو لين يادرغل نمسكنو الله مسغان على سو كبر لا سو يهون كف كف نادرغو الله لا يادرغل لين نمسكنو الله لا غدله بنيم ود سو جوحالو سو ميادرغل لين يا انانتم امسكنو لي كف ارغو الله مسكنو الله ጋውን አብዝቶ ለሸትና ለጋ ተፈረቃችሁ ከዚህ መልካም ሰንበት ያበት በጆሮ በየሳምንቱ ያደርሰናበት ብዙ ጠጋ ነው የኛ ቀማ አይደለም ስሙ ከስቲያ ጠሊውሊ መጠሊበታለኝ ጠሊውሊ ተባረኩ በረኩን ለታመሙን ጠሊ መከራ ለደረሰባቸውን ጠሊ ላቶ ግርማ ብዙ ጊዜ ለተቸገሩት መለመዱ በዚች መስመር ያገለገለ በፊቱ ወቃ ስታለቀስ እሱ ጨካኝ አይደለም አባታችን ይጣላል የጨከነውን ጣላስ ደሞ እሱ አቸነፈ በመድረኩ ቆመው ምስጋናቸውን ሲያቀርቡ እኛም ደስ ይበለለስም ደስ ይበለው ጠጋውን ያብዛልን ነው ለታስፈረ ወይዘሮ አበበች እናስረክባቸዋለን ሌላቸው ተራራኩ በረኩ ነው ህጣናቶች መናገር አሰዳችሁ መግለጥ ያቃታቸው የሱ አገልጋይ የሱ ባሪያ ናቸው ያድነው ተጉሶ ተከታው የሱ ተተኪ ናቸው ያድንልን ይፈውስልን እሱ መድን መፈውስ ያርተው ሁሉ በእጁ ሁሉ በእጁ ነው አገራችንን በምን እንዳለ መከራ ተቀበለችውን አገራችን ይማለዳት እሱ ይድረስልን ጠጋውን ያዛልን እሱ ያላየው ነው አይደለም ኃጢያታችን በስቶበት ነው ኃጢያታችን ተጥልቁ በሐርጥቁ ለዚያች አገር ተስፋውን ያዛልን እንደ ተስፋ ቃሉ እንደመረጥ ወደቸርነቱ ያገራችን አገራችን እንላለን ግን ሰማይ በዘረጋ መሬት በዘረጋ ነው የጠላት መርዘ ተዘራ እሱን ተጥልቁ በሐርጥቁ እንደቀጠለ ለረገፈው እንደ ጥሬ ለፈሰሰው ህዝቡ ይድረስልን ጠጋው ያዛልን ተራረኩ ብርኩ ደህና አደሩ
አሜን እግዚአብሔር ባርኮ እሺ ትያቡ ትያቡ
ምን እንደምን ዋላችሁ እኔ ጋቤሪና አመሰግናለሁ ከበለሽሁን ምስጋና ለሽሁን ፈጠንዬ እንኳን ጌታ ረዳሽ እንደምን ዋላችሁላችሁ ላለው ግን በጣም ነው ተባረኩት በመዝሙርም በቃሉም በሁሉም ተባርኬያለሁ ጋቤር ረዳኝ ዛሬ የታውኩትን ቸርች ጋሬ ሄጂ ጋቤሪን ያመሰግንኩ ነው ዋልኩት እግዚአብሔርን አመስግኑልኝ በእውነት በጣም በጣም እግዚአብሔርን አመስግኑልኝ ከጭንቀቴ ሁሉ ከዛ ወዲህ ባለፈው እሁድ ነገ ሳምንት ከዛ ወዲህ በጣም ጥሩ እንቅልፍ እየወሰድኩ ጤናማ ሆኜ ለዚህ የበቃሁት በእግዚአብሔር ምሕረት በእግዚአብሔር ይቅርታ እና የበእናንተ ጸሎት ነው እግዚአብሔርን አመሰግነዋለሁ እንበረታ እንተጋገዝ አንዳችን ለአንዳችን እንጸልይ ያን ቀን ድንገት ማንም የሌለበት ለእግዚአብሔር ለእናንተ ከእግዚአብሔር በታች እናንተን በማመን በጭንቀት ረብሼ ነበርና ያው የጸላችሁ ጸሎት ለኔ ብቻ ሳይሆን ለቤተሰቦቼ ሁሉ ጸሎቱ የደረሰ እኛም ደግሞ የእግዚአብሔርን ክንድ ያየንበት ነው እና በተጨነቃችሁ ጊዜ ወደ እኔ ጮኋላ። ያን ጊዜ ተጨነቅኩና አምነዋለሁ፣ ደግሞ ጸሎቴን አምነዋለሁ። ሁልጊዜ ብዙ መድኃኒቶች አሉ፣ ልጆቼ ለማስመረመር ይወስዱኛል እንጂ እኔ ሁልጊዜ ጸሎቴን ነው የሚያምነው። እውነት ይገርማቸዋል። በጣም በምጨነቅበት ጊዜ የልጄን ልጅ እጠራለሁ፣ የራሄልን ልጅ። እግዚአብሔር የሚጠቀምበት ልጅ ነበረና መጥቶ ሲጸልይ ከላይ ላይ ያነሳል፣ ይነሳል። እግዚአብሔር ስሙ ይባረክ። እግዚአብሔር ሲጠሩት የሚሰማ ሲፈልጉት የሚገኝ አምላክ ከኛ ጋር ስለሆነ እግዚአብሔርን አመሰግነዋለሁ። ከዛ ወዲህ ጤናማ ነኝ፣ ተኛለሁ። መልካም እንቅልፍ እየተኛው ተኛለሁ እና እግዚአብሔርን አመስግኑልኝ። ዛሬ ደግሞ ቸርች ሄጃለሁ። እግዚአብሔርን አመስግኜ ነው ምስጋናዬን አቅርቤ ነው መጣሁት። እግዚአብሔር መልካም አምላክ ነው በእውነት። ለሞት አይደለም እኔ ይህን ሁሉ የሚጨነቀው፣ አንደኛ ጭንቀቱ ነው፣ ሁለተኛ እውነት ጭንቀቱ ነው። ሞት እረፍት ነው እና ብንሞትም ለእግዚአብሔር ነን እኛ፣ ተስፋ አለን። እግዚአብሔር ስሙ የተመሰገነውን የምንመከበት አባት የእሱ የደሙ ጠብታዎች ነን። አይጥለንም፣ አይተወንም። እግዚአብሔር ደግሞ ንሳ ጊዜ ሰጥቶናል፣ ይህን እድሜ ሰጥቶናል። እግዚአብሔር ስሙ የተመሰገነ ይሁን። ለሁሉ ረቱናል። በእውነት መጥፎ ምንድን ነው? ህመሙ የመጥፎ በሽታ ነው። እግዚአብሔር ስሙ ይባርክ። ይህንን እንድል እንድናደርግ እግዚአብሔር ሰጥቶናል። አሁንም ጸልዩልኝ፣ ጨርሶ ከውስጤ እንዲጠፋ ጸልዩልኝ። ተባረኩ፣ አይለየን። በእውነት ቀላል አይደለም። እኔ መለኔ በጣም ደስታ ነው። ይሄ ሁሉ ጭንቀት በእናንተ ጸሎት እኔ አንድ አንድ ጊዜ ዓለም ሁሉ ጸልዮልኛል ይላሉ። በየቦታ ከኢትዮጵያ ሳይቀር ይጠሩኛል እና እግዚአብሔር ስሙ ይባረክ። ተባረኩ፣ አይለየን። ያ ፍቅራችን እንደ ሐዋርያት ሆነው እስከ ክርስቶስ መምጫ እስከምንቆም አንድ ሆነን አንድ ሀሳብ፣ አንድ ልብ፣ አንድ ተስፋ የነ ይዘን እንድንኖር እግዚአብሔር እርዳን፣ አይለየን። እንበረታ በጸሎት በእውነት እንትጋ። ለታመሙት ለሁሉ፣ ለእኔ ብቻ አይደለም ለሁሉ፣ እስካሁንም እየጸለ እንዳለ ነው። በሀገራችንን ለኢትዮጵያ፣ ለዚህም ሀገር ጊዜያችን ብዙ ወሰድኩ። እንጸልይ። እግዚአብሔር አይጥለንም፣ አይተወንም። ተስፋ ሰጥተውናል እና በዚህ ተስፋ እንድንጸና እግዚአብሔር እርዳን። ተባረኩ አገልጋዮች፣ እግዚአብሔር ይባርካችሁ። መሪዎችም፣ ዘማሪዎችም፣ የሰበከም ልጄ እግዚአብሔር ይባርከው ማሙስ፣ እግዚአብሔር ይባርካችሁ። የዘመሩት ልጆቼ ደግሞ ካናዳ አሉት የኔ ልጆች ናቸው። እግዚአብሔር ይባርካቸው። እንዴት ያምራሉ! እንዴት ደስ ይላሉ! በዚህን ጊዜ ባልና ሚስት አጥንቶ ቁጭ ብሎ ሁለቱም አንድ ለሁል ጊዜ ስለሚዘምሩ በጣም ደስታ ይሰማኛል። ሁል ጊዜ ይሰማለሁ በእውነት። ድሮ መዝሙራችንን ኢትዮጵያ የምንዘምረው መዝሙር ትዝታ፣ ይህን ሲዘምሩ ደስ ይለናል። እግዚአብሔር ከነሱ ጋር ይሁን። አብዝቶ አብዝቶ ይሄ ደስታ በሊ ከልጆቻችሁ እውነት ከልጅ ልጆቻችሁ ያገኙ ያሳድጋችሁ። እግዚአብሔር ብርቶች ሆኑ። ጊዜው አልቆ በዚህም ጊዜ እንዳንለያይ ኢየሱስ ሲመጣ ተናደሩልኝ። አንድ ልብ አንድ ሀሳብ ይስጣን። ተባረኩ። መሪያውም ተባረኩ። ሁላችሁም ሁላችሁም ተባረ የምትሰሙትም ሁላችሁም ተባረኩ። ተናደሩልኝ። አይለየን።
አሜን፣ አሜን። እግዚአብሔር ይባርኮት ያቡ። አሜን። እግዚአብሔር ደግሞ ድምፆት ደህና ሆኖ እንድንሰማ ስላደረገ ላመጣሉት ፎስ እግዚአብሔርን እጅግ አድርገን እናመሰግናለን። ሁሉንም የታመሙብንን ወገኖቻችን ድምፃቸውን ልንሰማ በጣም እንናፍቃለን። እግዚአብሔር ያርቃልን ሁሉንም።
አሜን። ጸሎት ኃይል እንዳለ አይው እኮ መተማመን በእውነት እምነት ያስፈልገናል። አብርሃም ጋር ራሱ አብርሃም ሳያው እኮ ነው አምኖ ጽድቅ ሆኖ ተቆጠረለት። እምነት ያስፈልጋል። እኔ እምነት በጸሎት በጣም ከባድ አለኝ። እግዚአብሔር ይመስገን። ደህና ደሩ።
አሜን፣ አሜን።
እሺ አንድ ሰው ልቀበልና ወደ ጸሎት እንሄዳለን። እሺ እኔ እግዚአብሔርን እጅግ አድርጌ አመሰግናለሁ ዛሬ ስለነበረን ጊዜ ሳምንቱን ሁሉ ደግሞ በሰላም ጠብቆ እዚህ ስላደረሰን ወንድማችን ደግሞ ማሙሽ በሰላም በጸጥታ እንዲገባ ይሄው ምንም መታወክ ሳይኖር መስመሩ በትክክል ሆኖ እንድንሰማው ይሄን መልእክት ደግሞ ማስተላለፍ እንድችል እግዚአብሔር ስለረዳው እጅግ አድርገን እናመሰግናለን። ዶክተር አማኑኤልንም እናመሰግናለን እግዚአብሔር ስለተጠቀመበት ስለመዝሙሩም እግዚአብሔርን እጅግ አድርገን እናመሰግናለን። ያገለግላችሁት ሁሉ እግዚአብሔር ይባርካችሁ። በዚህ መስመር የሚያገለግሉ ወገኖችን ሁሉ እግዚአብሔር ይባርክ። እየመጣችሁ የምትገለገሉትንም ሁሉ እግዚአብሔር ይባርካችሁ። ላለሁኝ ወደ ጸሎት እንሄዳለን። የድንቅነሽ በጸሎት ትመራናለች። ሁላችንም እንደሚመቸን ሁነን ወደ እግዚአብሔር ፊት እንቀርባለን። ተባረኩልኝ።
ሄሎ ሰማለሁ?
ሰማለሽ? አዎ ተባረኪልኝ።
እሺ ነገ እግዚአብሔር ይስጥልኝ። አንቺም ተባረኪ። ቅዱስ 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 ከሰማይ ሰማያት ያለህ የዘላለም አባታችን የሰራዊት ንጉስ እግዚአብሔር ሁሉን የፈጠርክ ሁሉን የምትችል ሁሉን የሰራ አምላክ እጅግ እናመሰግናለን። የሁሉ ሰሪ ነህ፣ የሁሉ ፈጣሪ ነህ፣ የሁሉ መሐሪ ነህ፣ ሩሩ ነህ፣ አዛኝ ነህ፣ ትዕግስተኛ ነህ። እናመሰግናለን። ክብር ለስሙ፣ ክብር ለአንተ ይሁን። ጌታ ሆይ ተመስገን። እንደ ቸርነትህ እንደ ፍቅርህ አብረህን ውለሃል። የተቀደሰች ሰንበት አሳልፈናል። አቤት የኔ ጌታ ተመስገን። ጣፋጩ ቃልህ ጣፋጩ ቃልህ ምግብ የሆነው ቃልህን ስንሰማ ስናመሰግን ስናወድስህ ውለናል። ተመስገን እግዚአብሔር የተመሰገነ ይሁን። በዚህ ቅዱስ ቃልህ ጌታ ሆይ ጎብኘን። ሁላችን በልባችን ያለውን ቁስለት ያለበውነን ቆሻሻ ያለብነን ጉድለታችን ደካምነታችን ትዕግስት ማጣታችን አይተህ በምህረት እጅህ ዳስሰን በሁሉም ነገር ጌታ ሆይ ከስንፍናችን ከእንቅልፋችን ቀስቅሰን ያንተን ክብር ገላጮች አድርገን ክብርህን በአሕዛብ ዘንድ ገላጮች አድርገን ጌታ ሆይ አንተ ያን ሰውዬ ትመስላለህ አለችው ጴጥሮስን ሰራተኛይቱ። ጌታ ሆይ ያ መንፈስ ቅዱስ ስላለው ነው ይሄን ያወቀችበት። እኛም መንፈስ ቅዱስ ተሞልተን ያንተን ክብር ገላጮች ያንተን ፍቅር ገላጮች በአንተ ክብር የምንቆም የምናመልክህ የምንሰግድልህ ባሪያዎች አድርግ። ጌታ ሆይ እንደ ቸርነት አቤት የኔ ጌታ አቤት የኛ ፈጣሪ ዓለም ሁሉ ሰላም የላት ኃያላን መንግስታትን ጌታ ሆይ በልቦናቸው አንተ ነግሰህ ዳ ተበደለ ፍርድ ጎደለ ብለህ አስተምርልን ጌታ ሆይ እባክህ እባክህ ጌታ ሆይ የዓለምን ነገስታት አንተ ትብስ አንቺ ትብስ እንዲሉ እንዲያስቡ ለሰው ልጅ እንዲያስቡ እባክህ አንተ በልቦናቸው ንገስ። የሰውን ልጅ እባክህ ጌታ ሆይ አንተን ቃል ክሳውቅ መንፈስ ቅዱስ ሳይቀበል የመዳንን ጽዋ የመዳንን ጽሩ ሳይለብስ እንዳይሞት የሰው ልጅ አንተ ጎብኝ ሁሉን ነገር እንደ ቸርነት። አገራችን ኢትዮጵያን በምህረት አይልህያት እባክህ ጌታ ሆይ ሙሸት መካሰስ መወነጃጀል ይቅር። እውነት ይወራ፣ እውነት ይታወጅ፣ እውነት ይወራ፣ ፍቅር ይወራ። ጌታ ሆይ በምድሪቱ ለኢትዮጵያ የታሰሩትን አስፈታቸው፣ የተራቡትን መግባቸው፣ የሚያለቅሱትን አጽናናቸው። አቤቱ ጌታ ሆይ እንደ ቸርነትህ በአልጋ ቁራኛ የሆኑትን ሁሉ አንተ ትፈውስ ዘንድ እንለምንሃለን። የሚያለቅሱትን በልቦናቸው አንተ ንገስ። ምድሪቱን ኢትዮጵያን አንተ ጎብኛት ጌታ ሆይ እባክህ እባክህ ጌታ ሆይ ከጠላት ወጥመድ ከጠላት አሽከላ ንጠቃት ሀገራችን። ጌታ ሆይ እስራኤልን ከኤልዛቤት ወጥመድ ከኤልዛቤት ውሸት ከኤልዛቤት የሐሰት ጣዖት በዘረጋችው ጊዜ አንተ ኤልያስን አስነስተህ እስራኤልን ከኤልዛቤት ነጥቀሃል። ተመስገን። ይሄ ሁሉ ያንተ እጅ ነው። ኢትዮጵያንም ከጠላት እጅ ንጠቃት፣ ከውሸት አምነት
ሐሰት ነገር ልጠቃ እውነት ይወራ በምድሪቱ እውነት ይታወጅ በምድሪቱ ሃሌሉያ ተመስገን በዚህም ሀገር እባክ የምህረት ልብስ አልብሳቸው ማስተዋል ስጣቸው መሪዎችን ተመሪዎችን አስማማቸው እኔ እበልጣለሁ እቆጣለሁ ሳይሆን እኔ ብስ ጌታ ሆይ ለህዝብ የሚያዝኑ ለደሃ የሚያዝኑ አርጋቸው እባክ ጌታ ሆይ እባክ ለሰው የሚያዝን መሪ አቁምባት ይችላል ለሰው ራራ ዘን ጌታ ሆይ እባክ አገራችን ሰላም አርግ ይሄንም ሀገር ሰላም አርግ ስንት ስደተኛ ስንት ደሃ የሰበሰበች ሀገር ሰላሟን ምህረቷን አድርግላት እባክ ቅሬታዋን ቤተ ክርስቲያን ከዩኒየኑ ጀምር ለዚች ቅሬታዋ ቤተ ክርስቲያናችን ጌታ ሆይ ለአድቬንቲስቶች ከላይ ከዩኒየኑ ጀምር እስከ ሎካር ቸርች ድረስ የምህረት አዋጅ ይታወት በቤተ ክርስቲያናችን ሰላም ይስፈን የሰላም እጅ በቤተ ክርስቲያናችን ይታወጅ ሃሌሉያ ኦ ጌታ ሆይ ቤተ ክርስቲያንን አንተ አስባት ኦ ጌታ ሆይ ቤተ ክርስቲያንን አንተ ወምይልን ኦ ጌታ ሆይ ስምህ የሚጠራባትን እውነተኛዋን ቤተ ክርስቲያን ጠላት ሰላሟን ውስጧን የሚጎተኩት በኢየሱስ ስም ከሷ ይራቅ ጌታ ጠላት ወጥመድ በቤተ ክርስቲያን በእውነተኛዋ ቅሬታዋ ቤተ ክርስቲያን ጌታ ሆይ መሃል ገብቶ ተመሪዎችን ያስማ የሚያጣላ ጠላት በኢየሱስ ክርስቶስ ስም ከዚያ ይወገድ እባክህ ጌታ ሆይ የኢየሱስ ደም ይድረስልን ጌታ ሆይ እውነተኛዋን ቤተ ክርስቲያን የእውነት ወሬ የእውነት አዋጅ የእውነት ፍሬ እንድታፈራ አንተ ኃይል ስጣ ጌታ ሆይ የእውነተኛዋ ቤተ ክርስቲያን እባክህ ያንተ እጅ ያንተ ምህረት ያ በሾህ የተጨቀጨቀው በግንባር የፈሰሰው ደም ይዋጃት ጌታ ሆይ ከዩኒየኑ ጀምረ እስከ ሎካር ቸርች ቤተ ክርስቲያንን ያንተ ቃል የሚጠራበትን ቤት የሰላም የፍቅር የደስታ አዋጅ ይታወጅ የደስታ የሰላም ወሬ ይወርድ እባክህ ጌታ ሆይ በቤተ ክርስቲያን መሪዎችን ተመሪዎች አስተካክለህ ጌታ ሆይ ጠባያቸውን አስማምተህ አንተ ትብስ አንቺ ትብሽ ተፈቃቅረው ክርስቶስ ራሱን ለሰዎች መስዋዕት እንዳደረገ ለመምኑ መስዋዕት እንዲያደርጉ መሪዎችን አስማምተህ እባክህ የኔ ጌታ የእኛ መመቻ የምናመልክበትን ቤት ፍቅር ሰላም ደስታ መንፈስ ቅዱስ ይንገስበት የምንሰግድበትን ቤተ ክርስቲያን አንተ ሰላም አውርድ ቤተ ክርስቲያናችን አስብ ኦ ጌታ ሆይ ድረስልን በዚህ መስመር የሚያገለግሉን መስመር የሚመሩትን ቃል ያካፈሉንን የሰንበት ትምህርት ያስተማሩንን አንተ መክሊት አክለ ጨምርልን የእምነት ኃይል ስጣቸው የጸሎት ኃይል ስጣቸው ጉልበታቸውን አዳብር መንፈስ ቅዱስ ምላቸው እምነታቸውን አክለ ጨምር በኢየሱስ ክርስቶስ ስም እምነት ጨምርላቸው ሃሌሉያ ጌታ ሆይ ቅሬታዋን ቤተ ክርስቲያን ሆይ አገልጋዮችን ጎብኛቸው ለአገልጋዮችን የእምነት ጉልበት ስጣቸው እምነት ጨምርላቸው ኃይል ጉልበት ስጣቸው ጽናት ብርታት ስጣቸው የታመሙትን ሰውስ አቶ ግርማን አበበችን አንተ ፈውሳቸው አቶ ግርማን አንተ ፈውሳቸው እኔ ጌታ አረ እኛ ጌታ አረ ጌታ ሆይ አለኋችሁ በለን ወይዘሮ ፈጠሩን ወይዘሮ አስቴር ነገሬ ወይዘሮ አስቴር ተበጀ አቤቱ ጌታ ሆይ አቶ ግርማን ጌታ ሆይ አሁን ስማቸውን የማላውቀውን ታመናል ችግር አለብን የሚሉትን ሁሉ አንተ ጎብኝ እባክህ ጌታ እባክህ ፕሮፌሰር ብርሃኑን ቤት አንተ ጎብ የፕሮፌሰር ብርሃኑን ቤት አንተ ዳስ እባክህ በሆዳቸውን ፍሬ አንተ ጎብኝ የታመመውን የሆዳቸውን ፍሬ አንተ ጎብኝላቸው እባክህ የኔ ጌታ አንተ ስትላቀት መድኃኒቱን ላክልን ምህረቱን ላክልን አድነው ፈውሰው
በዚህ መስመር የሚተንበረከኩ ሁሉ ትውልዳቸውን ባርክ፣ ልጆቻቸውን ባርክ፣ የኔንም ልጆችን ባርክልኝ፣ የልጅ ልጆችን ባርክልኝ፣ ጌታ የለፋሁበትን ነገር ሁሉ ባርክልኝ። እንዲሁ ኃጢአቴን ከዱር ተገደልጣል፣ የሰራሁትን መተላለፍና በደል እባክህ ጌታ ሆይ ከኔ አንሳ፣ ኃጢአቴን ከኔ አንሳልኝ፣ ሸክሜ ኑላን ሸክማችሁ የከበደ ብላ ሸክማችን የከበደ ሸክማችን ከበላያችን አንሱ። እነሆ ኃጢአታችን ከኛ ርቅ። ጌታ ሆይ በምድረ በዳ የኤልያስን ጸሎት የሰማህ፣ የዳንኤልን ጸሎት የሰማህ፣ የእነ አብድናጎ እነ ሚስዳቅን ፈቶኑ ሳት ሲገቡ የታደቅከው፣ እስራኤልን ከግብፅ ስታወጣ ቀይ ባህርን በሙሴ በትር ከፍለ ያሻገርካቸው የምናመልኩ የምንሰግድልህ አባት፣ አላዛርን ከመቃብር ያስነሳህ አምላክ፣ ኢዮብን ተቁስሎ የፈወስክ አምላክ፣ እኛ የምንሰግድልህ፣ እኛ የምናመልክ፣ እኛ የምንበረከክልህ፣ መንበርከካችን ሁሉ ለባርኮት ይሁን። ልጆቻችን ባርክ፣ የልጅ ልጆቻችን ባርክ፣ ትውልዳችን ባርክ። በዚህ ቤት የተንበረከኩ ወገኖች ሁሉ መንፈስ ቅዱስ ተሞልተው ተሞልተው ባርኮት ተሞልተው እንዲነሱ ለምንሆን አንተ ማረው። የሰራነውን ስህተት አይተህ ይቅር በል። በደለኞች ነን፣ ኃጢአተኞች ነን፣ ማረው። ከኃጢአት የጸዳን አይደለም፣ ሸክማችን ብዙ ነው፣ ሸክማችን ተረከፈ። በተቀደሰው ልጅ በናዝሬቱ በኢየሱስ ክርስቶስ ስም አሜን።
አሜን። እግዚአብሔር ይባርክሽ የድንቅ ነሽ። አንቺንም ልጆችሽን የልጅ ልጆችሽን ሁሉ እግዚአብሔር ይባርክ። ትውልድሽ ሁሉ የተባረከ ይሁን። ጸሎታችን እግዚአብሔር ይስማ። ተባረኩልኝ ወገኖቼ። እንግዲህ ሁላችሁን በሰላም እደሩ። በማለዳው ፕሮግራም በስድስት ሰዓት በኢስተርን አቆጣጠር እስከምንገናኝ ድረስ ሰላም ደሩ፣ ሰላም ዋሉ። ሩቅ ያላችሁ ወገኖቻችን ተባረኩልኝ።
አንቺም ተባረክ፣ ህይወትሽ ይባረክ፣ ቤትሽ ዘር መንዘርሽ ይባረክ። በአንቺ የተነሳ ተባረኩ። ደህና ደሩ።
አሜን።
ሁላችሁ ተባረኩ። የታትዬ ባረከችን፣ እሷንም የልቧን መሻት ይሙላላት። ታትዬንም ደህና ደሩ ሁላችሁ።
አሜን።